የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አድማጮቻችን የምታዳምጡት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የዛሬውን ሳምንት ፕሮግራማችንን እንጀምረው በኢትዮጵያኖች ዘንድ የሚወደደውና በአገር ፍቅር የሚታወቀው አንጋፋው ድምጻዊና አርቲስት አለማየሁ እሸቴን ከዚህ ዓለም በሞት በመለየቱ በሱ ሙዚቃ እንጀምራለን። ለቤተሰቦቹ የኢትዮጵያ ድምጽ ሬዲዮን መልካም መጽናናትን ይስጥልን ይላል።
የሁዲ ውስጥሳ አንጀቴ ፈጀው እናንጀቴ ፈጀው ቢስቃይ አምርበት ቢጫወት ቢያወራ ዋይቴ ቸገሬ ያለበት መከራ እሱለ ተራበ እሱለ ተጎዳ ወዳጅ ዘመድ ሳይቀር ሁሉም ሆነው ባዳ ሲቀል የሚቀረው ናገሩ ይግራይነሳ አይግራይነሳ
ገንፎ የቸገረው ሲሞት ይሉታል አረፈ የቸገረው ሲሞት ይሉታል አረፈው አፈርስን ቆላይ ቆን ጎኑን ላይ ደግፈው ጎኑ ላይ ደግፈው Thank you. ገሪ ትራራ ወንዙን ሸንተረሩ ማሩኝ ብሎ ሄደ ሊገባ ከሀገሩ ያይቲ ከፋሴ የናንገቱን ዘቅዝቁ
እናስጥልን አድማጮቻችን እንደምን አርፈዳችሁ ውድ አድማጮቻችን የዛሬው የሁድ ፕሮግራማችን የ2013 የመጨረሻ እሁድ ፕሮግራም ሲሆን ሀገራችን በዚህ በኢትዮጵያ 2013 ዓመተ ምህረት በታሪክ ውስጥ ገጥሟት የማያውቅ የናት ጡት ነካሽ አሸባሪ በሆነው ወያኔ ተነግ እና የሀገራችንን ሰላም ልማትና እድገት ከመይፈልጉ የውጭ ኃይሎች ጋር በመተባበር ከፍተኛ እና አሰቃቂ ሰብአዊ የመሰረተ ልማትና ኢኮኖሚክ ስረቴ ያደረሰበት አመት ነው። በዚህ አሸባሪ ቡድን ተነግ በሕፃናት ላይ በሴቶችና በመላ ኢትዮጵያውያን ንጹሃን ዜጎች ላይ ይህ ነው የማይባል ግፍ እየፈጸመ ይገኛል። በይበልጥ በአማራ ክልል በአማራ ህዝብና በአፋር ክልል በአፋር ህዝቦች ላይ በቀያቸው በመንደራቸው ከተጨፈጨፉት ውጪ በአማራ ከ500,000 በላይ በአፋር ከ200,000 በላይ ንጹሃን ዜጎች ከመኖሪያ ቤታቸው ተፈናቅለው በአሁን ሰዓት ከፍተኛ አደጋ ተደቅኖባቸው በስጋት ውስጥ ይገኛሉ። መጪው የኢትዮጵያ 2014 አዲስ ዓመት ይሁሉ ሰቆቃ ተወግዶም ሀገራችን ሰላም ሰፍኖ በቅድሚያ ለዚህ ሁሉ ችግር መንስኤ የሆነው የአሸባሪ ቡድን ተነግ ወያኔ ተደምስሶ መላ ኢትዮጵያውያንን በአንድነት እጅ ለእጅ ተያይዘን የቋንቋ የብሔር ፖለቲካ ሳይለያየን የጀመርነውን በጦርነት የወደመውን የመልሶ ማቋቋም ሂደት በጋራ የምናሳካበት በተጓዳኝ ያባይን ግድብ ከፍጻሜ የምናደርስበትና ለዚህ ዋነኛ ምክንያት የሆነው አሸባሪ ወንበዴ ተነግ ወያኔ ለአንድም ለመጨረሻም ከመድረገጽ የሚጠፋበት ዓመተ ምህረት እንደሚሆን ተስፋ እናደርጋለን። ከጦርነት በተራዘመ ቁጥር ውድመት ጥፋት እንጂ ምን የሚገኝ ትርፍ የለም። የሀገራችንን ፍትህና ዲሞክራሲን በተመለከተ በዚህ ረገድ አዲስ ዓመትን ስናስብ ለአዲስ ዓመት ለ2014 ለገዢው መንግስትና ገለልተኛ ነን ለሚሉ የሰብአዊ መብት ተቋማት በአሁን ሰዓት በተለያየ ምክንያት ታስረው የሚገኙ የህሊና እስረኞችን በተመለከተ ነው። ለአብነት ለመጥቀስ የሰብአዊ መብት ተሟጋችና ጋዜጠኛ እስክንድር ነጋ፣ የባልደራስ አመራሮች አስቴርና ስንታየው ቸኮል፣ ጋዜጠኛና የታሪክ ጸሐፊ አቶ ታዲያስ ታንቱን በአስቸኳይ ፍትህ እንዲያገኙን እንጠይቃለን። ሌሎችም በዚህ ያልተጠቀሱ ጋዜጠኞችና የፖለቲካ የህሊና እስረኞች ፍትህን በመጪው በ2014 ዓ.ም እንዲያገኙና በጋራ የወቅቱ የሀገራችን ጠላት አሸባሪን ተነግ እንድንዋጋና ለአንድም ለመጨረሻም በሀገራችን ሰላም እንዲሰፍን እንጠይቃለን። የነዚህ የህሊና እስረኞች ሁኔታም የሀገራችንን የፍትህ ሂደትና ዲሞክራሲና የሴራን ፖለቲካን በግልጽ በተጨባጭ ማሳያ ናቸው። ይህንንም ስንል ብዕርን ይዞ በዲሞክራሲ መንገድ የታገለና ሀገርን ለማፍረስ እና የሀገርን መከላከያ ሰራዊት የደፈረ ባሰቃቂ ሁኔታ ንጹሃን ዜጎችን የጨፈጨፈ ከዲሞክራሲው ይልቅ ሽብርን የመረጠ የዚህ ቡድንና ይህንን ኢህአዴግን ለመጣል ትግል ለዚህ ሲያስተዋጽኦ ያደረጉ በቃሊቲ ወይን ቤት አንድ ላይ ሆነው በወይን ቤት መገኘታቸውን ስንሰማ ስናይ የኢህአዴግ ቢና የብልጽግና የፍትህና የዲሞክራሲ ሁኔታን በግልጽ ለመረዳት ያስችላል። የሴራ ፖለቲካ ማብቂያውስ መቼ ይሆን ብለን እንድንጠይቅ ግድ ይለናል። ከሁሉም በላይ የሚገርመው አቶ እስክንድር ነጋ በኢህአዴግ ዘመን በ27 ዓመት ውስጥ 9 ጊዜ ወይን ቤት ይህን ለዲሞክራሲ ሲታገሉ ያሳለፉ ሲሆን በብልጽግናም በዚህ በ3 ዓመት ውስጥ 3 ጊዜ ታሰሩ ሲሆን አሁንም ፍትህን ተነፍገው በወይን ቤት ይገኛሉ። ጋዜጠኛ አቶ ታዲዮስ ታንቱም የዚሁ የሴራ ፖለቲካ ሰለባ ናቸው። መንግስት መጪውን የኢትዮጵያ አዲስ አመት የህሊና ስረኞችን ባስቸኳይ ፍትህን አግኝተው ጠቅላላ ትኩረታችንን ሀገርን አፍራሽ ትነግን ወያኔን ደምስሰን በአንድነት በኢትዮጵያዊነት ብሔር ቋንቋ ሳይለያየን የተፈናቀሉ ወገኖቻችንን የወደመብንን መሰረታዊ አገልግሎቶችን አገልግሎት መስጫ ተቋማትን ትምህርት ቤት ሆስፒታል ሌሎችንም በጋራ በማቋቋም የተጠናከረ ሰላምና ልማት የምንጀምርበት አዲስ አመት 2014 እንዲሆን በኢትዮጵያዊነት በፍጹም ቁርጠኝነት ተነስተን እጅ ለእጅ ተያይዘን ሀገራችንን በፍቅር በሰላም በአንድነት በመስራት ከብድህነት የምንላቀቅበት እንዲሆን እንመኛለን። እግዚአብሔር ይርዳን ኢትዮጵያንና ህዝቦቿን። እግዚአብሔር ይባርክ። እናመሰግናለን።
ያሰላሰልኩሽ ከንፈረንሳኝከው ዋ ነበረች ማለት መንፈሴን አወቀው።
አው ተለየሽኝም እንዲያው እንደዘበ አትቼሻላውቅም በናፍቆት ላጎ አልተለየሽኝም እንዲያው እንደ ዘበት አትቼሻላውቅም በናፍቆት ላጎ እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው። የሰገገን አንቺ ፊያመለየት መርዶ ጣልሽብኝ ፍቅሬ ኮ የሐዘን በረዶ አልተለየሽኝም እንዲያው እንደ ዘበት አትቼሻላውቅም በናፍቆት ላጎ
ያሰላሰልኩሽ ሳኝከው ዋ ነበረች ማለት መንፈስን አወቀው የሰከከውን ጽፍ የመለስ መርዶ ለምን ለምን ታጭብኝ ይገው ያዘን በረዶ
ሳኒከው ነበረች ማለት መንፈሴ ከናውቅ የሰከከን አንጂብ የመለየት መርዶ ታልሽብኝ ብደቆ ያዘነ በረዶ ተለየሽኝ ያው እንደዘበት አጥቼሻለሁ በናፍቆት ፍላጎ መቼም ሳልቀምር እንዲህ ሆኖ ቀረ የልጅነት ጊዜ እንደ ተለያየን ሳላይሽ ላንደዜ ሳላይሽ ላንደዜ
አድማጮቻችን እንግዲህ በዛሬው ፕሮግራማችን በመሃል ሙሉን የምናሰማው በቅርቡ የተለየንን የዓለማየሁ እሸቴን ሙዚቃዎች ነው። እንግዲህ ስለ ዓለማየሁ እሸቴ እንግዲህ አቶ አመዳሊ አንተ ሞር ደሞ በሱ ሙዚቃዎች ብዙ ያለፍክ ይመስለኛል። እስቲ ስለ ዓለማየሁ እሸቴ ምን የዓለማየሁ ሙዚቃ ስትሰማ ወይስ ስለ ዓለማየሁ እሸቴ ምን ትዝታዎች ይኖርሃል?
እንግዲህ ስለ ዓለማየሁ እሸቴ በቅርብ በግሌ ባላውቀውም በተለያየ መንገድ በዚያን ጊዜ የሰማዋቸውን ታሪኮች ነው ማስተውሰው። አንድ ጊዜ እኛ ሰፈር ገብቶ ነበር እኛ ሰፈር ተከራይቶ ገብቶ ማታ ማታ ሙዚቃ ሲለማመድ የሰፈሩ ሰው ፕሮቴስት አድርጎ በድር ጮሆ አባረሩት የሚል ወሬ ሰምቻለሁ። ከሰፈር አስወጡት የሚል ወሬ። ሌላው ደግሞ የሰማሁት መድኃኒዓለም ትምህርት ቤት ምን ያህል እውነት እንደሆነ አላውቅም። መድኃኒዓለም ትምህርት ቤት መጥቶ ሃርት ብሬከር የሚል ዘፈን ሲዘፍን ተማሪው ዴስክ ብሬከር እያለ ዴስኩን በሙሉ ሰባበረ ሲሉ ሰምቻለሁ። ሌላው የሰማሁት በጣም ፖፑላር ከመሆኑ በመሆኑ እና ደግሞ ጸጉሩ ሉጫ ነው እና የኢትዮጵያ ኤልቪስ ይሉት ነበር ሲባል ሰምቼ የኢትዮጵያ ኤልቪስ ሲባል ሰምቻለሁ። ሌላው በግሌ ግን የምወዳቸው ማአት ዘፈኖች አሉት። በተለይ በፒያኖ የሚጫወተው ዘፈኖች አሉ የፒያኖ በፒያኖ የሚጫወታቸው በጣም የሚያሳዝኑኝ በጣም ልቤን የሚነኩ ዘፈኖች አሉ። አይ ቲንክ ይኖራሉ ብዬ ነው የምገምተው። ስለ አባት የሚዘፍነው አለ አባት ካለ አጌጥና ምናምን ሩጥ ምናምን የሚል ስለ አባት የሚዘፍን በጣም ነው የምወድለት። በጣም ለስላሳ የሆኑ አሳዛኝ ሙዚቃዎች አሉት ከዚህ ከጭፈራው በተጨማሪ ማለት ነው። እኔም ማስታውሳቸው እንደውም አንዳንድ ጊዜ ወክስ አደርግ ለማዳመጥ የምሞክራቸው አሉ በዩቲዩብ የሱን ለስላሳ ዘፈኖች። በጣም 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 የምወዳቸው ዘፈኖች አሉት። ለምሳሌ ስለ ጽጌረዳ ምንድነው ፀሐይ ባይነካሽ ነው ጽጌረዳ ይችግኝ የሚል ዘፈን አለው ደስ ይለኛል። ማን ዘፈኖች አሉት በጣም በጣም የምወዳቸው ዘፈኖች በጣም ማደንቀው አንተን ነበር አርቲስት ነበር ነፍሱን ፈጣሪ ከጎኑ ያኑራት። በጣም ማደንቀው በጣም እጅግ በጣም ማደንቀው። በዚህ ላይ በጣም አገር ወዳድ በጣም እውነተኛ ኢትዮጵያዊ ነው። እውነተኛ ኢትዮጵያዊ ለም ግን በጣም አገሩን የሚወድ አርቲስት ነበር። የእውነት ሰው ነው።
በጣም እስከንደርስ ምን ተዝታይ ነው ራህም?
እንግዲህ አለማየሁ እሸቴ በኢትዮጵያውያን ዘንድ በጣም ተወዳጅ ነው። ካንጋፋ ከሚባሉ ታዋቂ ድምጻውያን ነው። ድምጻዊ ብቻ ሳይሆን ደራሲም ነው። ይጽፋል ግጥሞችን፣ የዘፈን ዜማዎችን። ብዙ ያልተነገረለት ብዙ ሙዚቃዎች፣ ብዙ ስራዎችን ሰርቷል። በሙዚቃው ላይ ትልቅ በኢትዮጵያዊ ሙዚቃ እድገት ውስጥ ትልቅ አሻራ ትሎ አልፏል። እና ብዙ በኢትዮጵያ ውስጥ ብዙ ትዝታዎችን እኔም በግሌ ስለ አዲስ አበባ የዘፈናቸው የተለያዩ ዘፈኖቹን ሰምቻለሁ። በጣም ከዛ የበለጠ ደግሞ ዳንሶቹም እንቅስቃሴዎቹም በጣም ነው ደስ የሚሉኝ። እና የምወደው አርቲስት ነው። ቤተሰቦቹንና አድማጮቹን እግዚአብሔር አጽናቸው ነው።
አንተ ራስህ ምን ታስታውሳለህ መርሶ ስለሱ?
እኔ እንግዲህ ማስታውሰው ምን ያለማየው እሸቴ ሙዚቃዎች እንግዲህ ከልጅነት ጀምሮ ምን ሰማቸው ናቸው በኢትዮጵያ ሬዲዮ በምንም መጠን በተለይ ተማር ልጅ
የምትሉ
ሙዚቃ በጣም ድሮ በኢትዮጵያ እንትን ላይ በኢንስትሩመንታል አለ የተሰራች ነበረች። ሁሌ እሷን እንሰማት ነበር እና በቃ ያ እንትን አለኝ
ትዝታዎቹ በጣም።
እኔ ደግሞ ከእንትን የሚለኝ እድል የሆነው ከአለማየሁ እሸቴ ጋር ደግሞ ራሴ ሙዚቃ የመስራት እድል አጋጥሞኛል እና
አንተ በግልህም ታውቀዋለህ ማለት ነው።
በግልህ እንግዲህ ይሄ የምነግርህ
እኮ
የዛሬ 1996 በፈረንጆች የዛሬ 26 ዓመት አካባቢ ማለት ነው። እኔ እንግዲህ በጣም ልጅ ነኝ። እንደውም ከዚህ ኖርዌይ ነው ኖርዌይ ያሉ ሰዎች አስመጥተውት ኖርዌይ ነው የሄደነ ተጫወተው ባንዶቹ ከዚህ ነው የሄድነው። እንደውም እኔ ኪቦርድ ተሾመ ሳክስፎን ተሾመ ሰላም እንትን የሚያዘጋጀው ከዛ ነፍሱን ይማርና ታምራት ሎቲ ደግሞ በድራም ከዛ ሁለት ፈረንጆች ደግሞ ነበሩ ቤዝ ጊታርና ሊድ ጊታር የሚጫወቱ ይዘኔ ነው። እና ስንሄድዛ ደግሞ በደንብ ከዚህ እንትን አድርገን ነው ስንሄድዛ እዛ ያዘጋጁ ሰዎች ጋር ስንገናኝ በቃ ሁላችንም ሰላም ብሎን እኔ ደግሞ እንግዲህ ልጅ ስለነበርኩ ሻንጣውን ይሄ መሳራው ምናውን ተሸክም ይሄ ስጋዋ ከዛ ሁሉንም ሰላም ብሎ ያው እኔንም ሰላም ብሎኝ ከዛ ሁሉ በቃ ከሌ እንትን ምናምን ኪቦርድ ስቴት አለ ምናምን ብሎ ይጠይቀዋል። ታምራት እንግዲህ ትንሽ ቆይተናል እኮ እንዴ ቆዶ እንዴ እቺ ናት አለ። በቃ እኔ ያኔ በጣም ቀጭን ነኝ ህፃን ነኝ ልጅ ነኝ እቺ በስማ ከዛ በቃ ገርሞት በጣም እንትን ብሎ ወዶኝ በተለይ ከ እንትን ትሬኒንግ አርገን ከኮንሰርቱም በፊት እንደው ይሄ በቃ ትሬኒንግ ስናረግ በጣም እንትን ወደደውና ከዛ በኋላ በቃ እንደ ልጅ እንትን ይያኔ ወይኔ ኢትዮጵያ ነገር በቃ ለሀገር እንትን እንደው አንተ ተሰደዳለህ አንተንም ያህል ልጅ ይሰደዳል ምናን አይነት ያለል
በጣም ሀገሩን ነው
በቃ
በጣም
እንዴት በቃ እንደው ነኝ ዘዎች ምናን ይያለ በቃ ያቆጭቱን ያኔ ማየት እንትና በዛ ላይ መድረክ ላይ ደግሞ ሲጫወት እኔ እንግዲህ ከኋላ ወኛ አይቼዋለሁ ከፊት ብቻ አይደለም ከኋላም በቃ ያለው እንትኑ ስሜት ከእንትን ይያለ የሚለው ያ ትዝታ አለብኝ ነው በጣም ነው እንትን የሚለው። እና እስቲ አሁንም
ያሳዝናል። ነፍሱን በገነት ያኑርልን በእውነት የሚወደድ የሚደነቅ ኢትዮጵያዊ
ሳጭ ነው
ويش قوين قوين አድማጮቻችን ከዚህ በመቀጠል ደግሞ በሚቀጥለው አርብ ሰፕቴምበር 10 ቀን ሊካሄድ የታሰበውን የኢትዮጵያውያን ታላቅ ሰላማዊ ሰልፍ በተመለከተ ከዝግጅቱ አዘጋጆች ጋራ ውይይት እናደርጋለን። አሁን በመስመር ላይ ዶክተር ካሊድ የኑስ ከጎተንበርግና ዶክተር እንዳለ ከተፎ ከስቶክሆልም ይገኛሉ። ጠናስተልኝ እንግዶቼ።
ጤና ይስጥልኝ።
ጤና ይስጥልኝ።
እስቲ ከጎተንበርግ ልጀምርና ምን ያህል ዜናው ተሰራጭቷል ጎተንበርግ? ምክንያቱም ትናንትና ሰዎች ከጎተንበርግ ደውለው ምን ነው ለኛ ቀደም ብላችሁ ብትነግሩን ያሉን አሉና፣ እንደኛ በቫይበሩም በሚዲያውም ቀደም ብሎ ተሰራጭቶ ነበር ብለናቸው ነበር ደውለውልን ትንሽ ቅር ብሏቸው። ምን ያህል ተሰራጭቷል ጌታዬ?
እንግዲህ ያው በመጀመሪያ እንኳን ለዚህ አበቃን ለመገናኘትም እንኳን አበቃን እላለሁ። እኔ ስሜ ካሊድ ዩኑስ ይባላል። እዚህ ጎተንበርግ ነው የምኖረው። ያው እንግዲህ ከዚህ በፊት ያለንም ኮሚኒኬሽን በጣም ሊሚትድ ስለሆነ በተቻለን አቅም ይሄ ነገር እንዲሳካ የተቻለውን ጥረት እያደረግን ነው። እኛም በበኩላችን አሁንም ቢሆን ይህንን እንግዲህ መልእክት የሚሰሙ ማንኛውም ኢትዮጵያውያን ትውልድ ኢትዮጵያውያን እና እንዲሁም የኢትዮጵያ ወዳጆች በዚህ በቁርጥ ቀን አሁን ሊካሄድ በታሰበው ሰላማዊ ሰልፍ ላይ ማንኛውም ሰው ተገኝቶ ለራሳችንም ለኢትዮጵያም ድምፅ እንድንሆን ነው እንግዲህ ያለን መልእክት ከኛ በኩል።
እሺ፣ ዶክተር እንዳለ ሃሎ እንዴት ነው ዝግጅቱ? ምን ይመስላል? እንዴት እየተካሄደ ነው?
ዝግጅቱ በጥሩ ሁኔታ ላይ ይገኛል እና ሰላማዊ ሰልፉን ሴፕቴምበር 10 በተሳካ ሁኔታ እንደምናካሄደው ጥርጥር የለንም። ጥሩ ሁኔታ ላይ ይገኛል።
ምን ያህል ሰው ትጠብቃላችሁ ከተለያየ ቦታ? ለምሳሌ ከጎተንበርግ፣ ከአረብሩ። በነገራችን ላይ ከአረብሩ የሰጣችሁን ስልክ ራሄል በፈቃዱ ይጠራል ግን አይመልሱም እና እስቲ እንደገና ወደ ኋላ ላይ ሞክር እንደሆነ አላውቅም። ምን ያህል ሰው ትጠብቃላችሁ ከተለያዩ ከስቶክሆልም ከኡፕሳላ እንዳላችሁ አላቃለሁ ከአረብሩ በጠቅላላ ካሉት አካባቢዎች መምጣት የሚችሉ ምን ያህል ሰው ትጠብቃላችሁ? ብዙ ሰው ትጠብቃላችሁ ከስቶክሆልም ጭምር?
ብዙ ሰው እንጠብቃለን። እንግዲህ ብዙ ሰው ኢንተረስት ፍላጎት አሳይቷል። እንደው በቁጥር ይሄን ያህል ነው ብሎ ለመናገር ሊከብድ ይችላል፣ ግን እንደሚደወለው ስልክና እንደምናየው የጋለ ስሜት በርከት ያለ ሰው ይገኛል ብለን ተስፋ እናደርጋለን።
በእኛም በኩል የሚደርሰን ኢንፎርሜሽን ይሄንኑ ነው የሚያሳየው። አድማጮቻችን፣ በተለያዩ ሁኔታዎች ሰዎች አንዳንዶቹ ለምንድን ነው ቀድ ለኛ አስቀድም ብላችሁ አልነገራችሁን ይላሉ። ግን እኔ እስከማቀው ድረስ የኢትዮጵያ ድምጽ ሬዲዮ እስከሚያቀው ድረስ በተለያዩ መንገዶች ይሄ ማስተዋቂያ መተላለፉን እናውቃለን፣ በቫይበር በተለያዩ መንገዶች። ዶክተር እንዳለ ወደ አንተ ልመለስና ወደ ዶክተር ካሊድ ትንሽ ቆይ በኋላ ሄዳለሁ። ብዙ ጊዜ የኢትዮጵያ ሰላማዊ ሰልፎች ሲደረጉ የቴክኒካል ችግሮች ይታያሉ። የማይክሮፎን የግራማፎን ምንድን ነው እሱ የሜጋፎን ወዘተ የማጉሊያው ድምፅ እሱን ነገር እንዴት ነው አስባችሁበታል በደንብ ነው ወይስ እዛ ከደረስን በኋላ ሰው ከደረሰ በኋላ ይሄ አይሰራም ይሄ እንዲህ አድርጉ እሱን እንዴት አድርጋችኋል?
አዎ ልክ ነህ። ካለፉት ችግሮች ተምረን በዚህን ጊዜ ሁኔታዎች እንዲስተካከሉ አድርገናል። ያው በእጅ ያለውን ያው እንጠቀማለን፣ እንደገና በእጅ የሌለውን ደግሞ በተለያየ መንገድ በክራይም እንደዚህ አድርገን ለማሳካት ለማሟላት በጣም ሞክረናል። የተሳካ እንደሚሆን ነው በዚህን ጊዜ የምናስበው።
አንድ ጊዜ ላቋርጣችሁና የደወልኩላቸው እየደወሉልኝ ነው። እስቲ በመሀል ከቻልኩ ላስገባቸው ለአንድ ደቂቃ ያህል ታገሱኝ። ጤና ይስጥልኝ። ደውዬልዎት አይመልሱም ነበር። አሁን ደውለውልኝ ነበር። ላስገባዎት ነው መስመር ላይ ይገባሉ?
እሺ፣ አንቺ በለኝ።
እሺ። ሃሎ ሃሎ፣ አድማጮች አላችሁ? በጣም ጥሩ። ራሄል ገብታለች። አንቺ በለኝ ስላለችኝ ነው እንዳላስቀይም። ራሄል ገብታለች፣ በመስመር ላይ ነው ያለችው። ራሄል ወደ አንቺ ልመለስና እንግዲህ ዶክተር እንዳለ በተዘጋጀ በተቻለ ሁኔታ እያስተካከልን ነው፣ ካለፉ ስህተቶች ተምረን ብለኸኛል።
አዎ፣
በጣም ጥሩ። ራሄል እስከ ገባይ ድረስ አረብሩ በደንብ እየተዘጋጃችሁ ነው የሚል ዜና ደርሶናል። ባለፈውም ኢንተርቪው አድርገን ነበር መሰለኝ ከአረብሩ። እንዴት ነው ባሁኑ ጊዜ የአረብሩ እንቅስቃሴ የዚህን ስቶክሆልም የሚደረገውን ታላቅ ሰላማዊ ሰልፍ በተመለከተ?
በመጀመሪያ እግዚአብሔር ይስጥልኝ እድሉን ስለሰጣችሁኝ፣ መልካም ሰንበት ይሁንልን። አው አሁን አረብሩ ብዙ ባንሆንም ያለነው ሰዎች ተሰብስበን በኢትዮጵያ ቀል የለም የዘር ሃይማኖት ወይንም የመንደር ክፍፍል ሳይሆን ይሄ ኢትዮጵያን በሚመለከት ስለሆነ በከፍተኛ ደረጃ ተሰባስበን ያለንን ኃይሎች አጠናክረን ለማሰራጨት እየሞከረን ነው። ስለ ኢትዮጵያ ስለሆነ ይሄ እኛነታችንን ነው የእኛን አይደንቲቲ የሚነካ ነገር ነው እና በዚህ ቀለለም ተባብለን ሁላችንም ተነስተናል። አረብሩ ላለው
እና ከአረብሩ ተወካይ ይመጣል ማለት ነው?
አዎ ይመጣል።
በጣም ቆንጆ። ዶክተር ካሊድ በዚህ ሰላማዊ ሰልፍ ካሉት አላማዎች የሰላማዊ ሰልፉ አላማዎች ምንድን ናቸው? ምንድን ነው አላማው? ሰላማዊ ሰልፍ የሚደረገው ለምንድን ነው?
እሺ አመሰግናለሁ። በዚህው አጋጣሚ ከጎተንበርግ ያው አንተም ቀደም እንደገለጽከው ሰዎች እየደወሉ እየጠየቁኝ ነው የሚል ነገር አንስተህ ነበር።
አዎ
እኛም የተወሰነን ሰዎች ከዚህ ያው ሰላማዊ ሰልፉ ላይ ለመገኘት ዝግጅት እያደረግን ነው። ምናልባት ሌላ ሰዎችም ጆይን ማድረግ ተፈልጉ ለካሊድ ዩኑስ ለኔ ማለት ነው በስልክ ቁጥሬ 076-5838-634 ደውለው እንዴት ይሄንን ነገር አሬንጅ አድርገን ወይ የተሻለ ያለ መኪናም ተከራይተን ቢሆን የምንሄድበትን መንገድ መወያየት እንችላለን። ወደ ጥያቄ ልመለስና የዚህ ነገር አላማ ምንድነው ላልከው I think የኛ የኢትዮጵያ እነሱ ይዘውታል ኢትዮጵያ ያሉ ሰዎች ከትንሽ እስከ ትልቅ ከልጅ እስከ አዋቂ ተንስተው ለህልውናቸው እየታገሉ ነው። እኛ ኢትዮጵያውያን ነን ብለን ነው ራሳችንን የምንቆጥረው። መኖራችንን ማሳወቅ ነው። ኢትዮጵያ ተደቅኖባት ማያቅ የህልውና አደጋ ነው በዚህ ሰዓት ገጥሟት ያለው ከውስጥም ከውጭም ማለት ነው። በተለይ የውጭ የታሪካዊ ጠላቶቻችን የውስጥ ተላላኪዎችን በመጠቀም ኢትዮጵያን ለማዳከም ወይ ደግሞ የሚገባትን ቦታ እንዳትይዝ ለማድረግ የማይፈነቅሉት ድንጋይ በሌለበት ጊዜ ላይ ነው አሁን የምንገኘው። ኢትዮጵያ የአፍሪካ ብርሃን ነች። ኢትዮጵያ እንደዛ እውነታው ያ ነው። ኢትዮጵያ የእኩልነት መለኪያ ነች፣ ሚዛንም ነች። ለምሳሌ በእስልምና ትራዲሽን ውስጥ በእስልምና ሃይማኖት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከ1500 ዓመት በፊት የሀበሻ ሀገር የሰው መብት የማይነፈግበት ሚዛን የሚጠበቅበት ብለው ከ1500 ዓመት በፊት የመጀመሪያው ሂጅራ የተደረገበት ሀገር ነው ኢትዮጵያ። ኢትዮጵያ የሚዛን ለዛ ነው ኢትዮጵያ የሚዛን መለኪያ ሀቅ የሚጠበቅበት ሚዛን የሚጠበቅበት ሀገር ነው። አፍሪካ ብላይ ብንመጣ ኢትዮጵያ ማለት የዓለም የሚዛን መዛነፍ የወደቀበት ቦታ ነው። ለምሳሌ አድዋን ብናነሳ አድዋ ያልገዛም ባይነት ምልክት ነው። የዓለም ተስማምቶበት ያጸደቁት የመኖሪያ ህግ የኮሎኒያሊዝም the beginning of the end ወይ ደግሞ የመጨረሻው መጀመሪያ ኢትዮጵያ ላይ ነው የታየው። ከዛም አልፎ ኢትዮጵያ አፍሪካ በሙሉ እኮ ኢትዮጵያ ነበር። የዓለምን ታስታውሱ እንደሆነ አብይ አህመድ ኖቤል ጠቅላይ ሚኒስትራችን አብይ አህመድ በኖቤል ፕራይዝ በሚወስዱበት ጊዜ የኖቤል ኮሚቴዋ ተወካይ ምን ነበር ያለችው? ሁላችንም ኢትዮጵያውያን ነን የሚል ነገር ተናግራ ነበር። ይሄ ነገር ጥልቅ ትርጉም ነው ያለው። ያንን አይደንቲቲ ነው ህልውና ስንል ይሄን ሚዛን ነው ይሄ ኦሪጂን ነው ይሄ ነገር ስለሆነ ግን አሁን የቱ ጋር ነው ያለነው? አሁን ያለንበት ቦታ ምኑ ጋር ነው ያለነው ብለን ስናይ ኢትዮጵያውያን ዛሬ እየለመኑ ነው። ይሺ ሰዎች ወይ ደግሞ ዩኤስኤድ የሚባል የዩኤስኤድ ተወካይ
በሰፈራችን ውስጥ ገብታ በሀገራችን ውስጥ ገብታ አንተ እዚህ ጋር ትውጣ አንተ ጋር እንደዚህ በምንባልበት ደረጃ በዳቦ ሊገዙን ወይ ደግሞ በማይበቅል ስንዴያቸው ሊገዙን ሀገራችንን ሊያፈርሱብን ባለ ደረጃ ላይ ስለሆነ ማንነታችንን ክሌም ማድረግ አለብን። ዊ ሃቭ ቱ ክሌም ባክ አወር አይደንቲቲ። ያንን ክሌም ባክ ማድረግ አለብን። አሁን የሚደረገው ሰልፍም ኢት ኢዝ አን ኢፈርት። ወደዚህ ጉዞ ለመጓዝ የምናደርገው ኢፈርት ነው። ኢት ኢዝ አን ኤግዛምፕል ኦፍ ዘ ኢፈርት። ስለዚህ የቱ ጋር ነው ያለነው እኛ? ይሄ ጋራ የሚያክል የኢትዮጵያ አንድነት ነው ከፊታችን ያለው። ደግሞ ለአፍሪካ ብርሃን የሆነ ሀገር ነን። አፍሪካ እኛን ነው የሚያየው። እሺ፣ ዘር ዘር ይዘን የአፍሪካ ትልቋ መዲና የተባልንበትም ምክንያት አለ። ያለ ምክንያት አይደለም የአፍሪካ መዲና የሆነው። ዓለም እኛን ነው የሚጠብቀው። አፍሪካ እኛን ነው የሚጠብቀው። ለዛ እኛ ምን እያደረግን ነው ነው ኢትዮጵያ እየሆነ ያለውን እያየን ነው። ከትንሽ እስከ ትልቅ ተንስቶ ለሀገሩ ዘብ ለመሆን ሰዎች ይህን ያክል የማይባል ጥረት እያደረጉ ነው። እኛ እዚህ ያለን ደግሞ ኢትዮጵያውያንን ብለን ክሌም የምናደርግ ሰዎች ምን እያደረግን ነው?
በጣም ጥሩ።
እንግዲህ ያንን ለማሳየት ነው በዚህ ሰላማዊ ሰልፍ ላይ ለመውጣት ዝግጅት እየተደረገ ያለው።
ወደ ራሄል እስቲ ልመለስና፣ ራሄል በዚህ ሰላማዊ ሰልፍ ላይ ምንድን ነው የምትጠብቁት? ከኢትዮጵያዊውም ሆነ ከሌላው ይሄን ሰላማዊ ሰልፍ ከሚመለከተው የሰላማዊ ሰልፍ መልእክቱ ከሚደርሰው ምንድን ነው የምትጠብቁት? ከኢትዮጵያዊ ጀምሮ ሌሎች ይሄ መልእክት እንዲደርሳቸው ከሚፈልጉት ምን ትጠብቃላችሁ?
እንግዲህ ከመጀመሪያው ከኢትዮጵያውያኖች ኢትዮጵያዊ ነን ብለን ራሳችንን አይደንቲፋይ እስካደረግን ድረስ ከኛ ከራሳችን ከኢትዮጵያውያኖች ዋናውን የምንጠብቀው እኛነታችንን የሚነካ የኛ አይደንቲቲያችን ነው። ለልጆቻችን የኢትዮጵያ እያለን የአያት ቅድመ አያታችንን ታሪክ ሁሉ እያወራን እንዴት ስለኛ ስለ ራሳችን ካልታገልን የድሮን የጥንቱን የተደረገውን ታሪኮች ሁሉ እየተናገርን እኛም ማንናገር ከሆነ ምን አይነት አስተሳሰብ ቢኖር ነው? ይሄ የእኛን አይደንቲቲ በዚህ ምድር ውስጥ በዚህ አገር ውስጥ እያለን በማስ ሚዲያ በምን እንዴት አይነት የተዛባ ነገር እንደሚወጣ እያየን ዝም ማለት የለብንም። ምክንያቱም ይሄ ዋን ሳይድ ነው። ያ ለኢትዮጵያውያኖች ሁላችንም ውስጣችንን አሳርሮናል፣ አሞናል። ሁለተኛ ለፖለቲካም ይሁን በምንም በተለያየ ምክንያቶች የፖለቲካም አይዲዮሎጂን ለማራመድ ብንፈልግ አገር መኖር አለበት። አገር የሌለው ሰው ምንም አይነት የፖለቲካ ማራመድ ማካሄድ አይችልም፣ አስተሳሰቡ መግለጽ አይችልም። እንደ ሲሪያን ተበታትነን ወይንም ደግሞ እንደ ሌሎች ሀገሮች እንደተበታተኑት እንደሱ እንሆናለን እንጂ የራሳችን አይዲዮሎጂ ምን እንደሆነ እንኳን ያንን ለማን የተሰጠንን ነፃነት እንደገና መልሰን ማባረር ምን አይነት ነው? ዘመን ሁሉ ያለን እኛ በነፃነታችን የታወቅንን በምንሰራበት በምንሄድበት አካባቢ እንኳን ደረታችንን ገልብጠን የምንናገር ኢትዮጵያውያኖች ነን። ይሄንን ደግሞ ከውስጣችን ያለ ስለሆነ እያንዳንዱ ኢትዮጵያዊ ይሄ የእኛ አይደንቲቲ ነው። ይሄንን ወደኋላ ማየት የለብንም። ሁለተኛው ለሚመለከተው ደግሞ ለስዊድን ገቨርንመንትም ለጋዜጠኞችን ለመናገር የምንፈልገው ይሄ ኡሬቲቪስ ወይም ትክክል የተዛባ ማስ ሚዲያው የሚያስተላልፈው በየጊዜው የሚዘግቡት አንድ ሳይድ እንደገና እየደጋገሙ ሁለት ጊዜ ለምሳሌ አዳምጫለሁ፣ ከምርጫው በፊት ከምርጫውም በኋላ ዘሴም አንድ አይነት የሚናገሩት ነገሮች አሉ። ያ ምንድነው የሚባለው ብድግ አድርጎ ከአንዱ ቦታ ብቻ ነው እንጂ እንትን የሚያደርጉት ትክክለኛውን ለሁለቱም የተስተካከለ ኦብጀክቲቭ የሚባል ነገር አለ፣ እሱን አያደርጉም። ይሄንን ይሄኛውንም ሳይድ እዩልን፣ ትክክለኛው እውነቱ ይሄ ነው። እኛ ገቨርንመንት አለን፣ ገቨርንመንታችንን ደግሞ መርጠን የኢትዮጵያ ሕዝብ መርጧል፣ ሌላ እንዲመርጥልን አንፈልግም። እና ኤዩ እና ዩኤስኤ ለምንድን ነው ኤዩ መዝለል የለባትም? ዩኤስ ዝለል ስትል ምን ያህል ልዝለል ሳይሆን ለምን ልዝለል ብላ መጠየቅ አለባት። እና እኛ ደግሞ የኤዩ ሜጎሪያሮች ነን ምክንያቱም ስዊድን ኤዩ ውስጥ ነች እና ይሄን ነገሮችን ገቨርንመንቱ የሚያስተላልፉትን ነገሮች በተለያየ ባገኘ ነው አጋጣሚ ማሰራጨት መናገር ማሳየት ማሳወቅ የኛ ስራ የኛ ኢትዮጵያውያን ስራ ስለሆነ ለነሱ ማሳወቅ አለብን ዝም ካልን ኢትስ ኦኬ ራይት ነው ብለው ነው የሚያስቡት ዝም ተመልስ ነው እና ያንን ላለማድረግ ይሄንን ሁለቱ ነገሮችን እንግዲህ የምንጠብቀው ከረብሩ በተለያየ አካባቢዎች ያለ ነው እንደዚህ ከመስተን የምንመጣው ይሄ ስለ ኢትዮጵያና እኛነታችን ነው።
በጣም ጥሩ።
የማይቆረቆረው ኢትዮጵያዊ ካለ ይገርመኛል።
በጣም ጥሩ። ዶክተር እንዳለ ለምንድን ነው አርብ ቀን የተመረጠው? በስራ ቀን ሰው ችግር አይፈጥርበትም? ጠቅላላ ኢትዮጵያው እንዲወጣ እንዳይወጣ ሊያደርገው አይችልም? ምናልባት ምንድን ለምንድን ነው አርብ ያሰባችሁበት ምክንያት ይኖራችኋል ግን ለምንድን ነው
አርብ ከሰዓት በኋላ ነው የሚሆነው እና ያው እንግዲህ እስካሁን ድረስ እንደነበረው አብዛኛው ሰው ከሰዓት በኋላ አርብ ይመቻል የሚል ግምት አለን።
ኦኬ።
ሌላም ደግሞ እንግዲህ ምናልባት እንደ ቀድሞው በየመስሪያ ቤቱ እየሄደ ላይ ሰራ ይችላል በረከት ነው የሚሰራውና ምናልባት ያቺን ቀን እንደምንም ብሎ መስዋዕት አድርጎ ለሀገር ጉዳይ በሚውል መልኩ ያሳልፈዋል ብለን ግምት ስላለን ነው እና እስካሁን ድረስ ከህዝብም በኩል ለምን እንዲሆነ የሚል የቅዋሜ ሐሳብ አልሰማንም ስለዚህ ጥሩ ይሆናል ብለን ነው የምንገምተው ህዝቡ ይወጣል ብለን ነው የምንገምተው
በመጨረሻ ለሶስታችሁም ግማሽ ደቂቃ ሰጣችኋለሁ ለሶስታችሁም ከዶክተር እንዳለ ካንተው ልጀምርና አጭር እንትን መልእክት ለኢትዮጵያና ለኢትዮጵያ አፍቃሪዎች ለትውልደ ኢትዮጵያኖች ለኢትዮጵያ ወገኖች ወዘተ አጭር እንትን መልእክት
አዎ እንግዲህ ምንድነው ለኢትዮጵያውያን ትውልደ ኢትዮጵያውያን እንደውም ለኢትዮጵያ ወዳጆች በሙሉ የምንለው ምንድነው ሀገር ያስፈልገናል እኛ ኢትዮጵያውያን ሀገር ያስፈልገናል ሉዓላዊ የሆነች ሀገር ነጻ የሆነች ሀገር ታስፈልገናለች በሀገራችን ጉዳይ ደግሞ ራሳችን መወሰን መቻል አለብን ማንንም በሀገራችን ጉዳይ ገፍቶ እንዲፈሰፍት አንፈቅድም እናም ይሄንን በማስቀደም ዘር ሳንል ጎጥ ሳንል እምነት ሳንል ፖለቲካ ሳንል ይሄንን ዋና ጉዳይ የሆነውን የሀገር ጉዳይ የሆነውን የህልውና ጉዳይ የሆነውን ጥያቄ ይዘን የተሳሳተ አመለካከት ያላቸውን በተለይ ውጭ
ያሳጠርክ ዶክተር እንዳለ ያሳጠርክ
የውጭ ኃይሎችን መቃወምና ትክክለኛ መስመር እንዲይዙ ከኢትዮጵያ ጋር እንዲያብሩ ስለሆነ የሰልፉ አላማ ሁላችንም ጨርቀን ማቀንሳን መውጣት አለብን ይሄ የኢትዮጵያ ጉዳይ ነው ኢትዮጵያ ከሌለች ምንም ነገር የለምና እንድንወጣ አደራላለሁ
አመሰግናለሁ ራሄል በፈቃዱ ግማሽ ደቂቃ
እሺ በቺኩቬራ አባባል አንድ ጊዜ እንትማል ልጀምርና በሃይማኖት በዘር በጎሳ ተከፋፍለ ለሰው ልጅ እታገላለሁ ካልክ አስተሳሰብህ ከእንስሳ በታች ነው ከእንስሳ በታች የሆነ ደግሞ ለሰው ልጅ ሊታገል አይችልም ይላል ቼ ጉቬራ እና ይሄ ትክክል አባባል ለኛ ለኢትዮጵያውያን በዚህ ሰዓት ነው የሚያስፈልገን እኛ ኢትዮጵያውያኖች ሰዎች ነን የመጀመሪያ ሰዎች ነን እና ይሄ ደግሞ እኛን ነው የሚመለከተው የኛ ልብላዊነት ነው ኢትዮጵያዊነታችንን ነው ሊነኩን የፈለጉት ያንን ኢትዮጵያውያኖቹ በሙሉ አስበው ሰምተው አስበውበት በስነ ስርዓት እና ራሳቸው ጠይቀው እንዲመጡ እጠይቃለሁ
አመሰግናለሁ የኔም ቤት ዶክተር ካሊድ እንዲሁ ግማይ ሰዓት ለርሶ ላንተም
እሺ አመሰግናለሁ እኔ እንግዲህ ያው ምንመችና ማይመች የሚል ነገር አስተነበረ አርብ ቀን እንዴ የሚመች ነገር ምን የሚመችን ነገር ካደረገን ምኑ ላይ ዋጋ ከፈለን ሰው እኮ ህይወቱን እየሰጠ ነው ኢትዮጵያ ላይ ህይወቱን እየሰጠ ነው ክተት ታውቶ ሀገሩን ለመጠበቅ ከትንሽ እስከ ትልቅ የተነሳበት ጊዜ ነው ያለ ነው አርብ ቀን የሥራ ቀን ወተን ሥራችንን ጥለን ለኢትዮጵያ ካልቀካ ለሀገራችን አለን እናንተ ጋር ነው ብለን ካልቆምን ምኑ ላይ ነው ዋጋ የከፈልነው ዋጋ ሳይከፍሉ ወይ ደግሞ የሚመችን ነገር እየተደረገ ለሀገር መቆም የሚባል ነገር የለም የማይመችን ነገር እያደረግን አሁን እየተጠየቀው ጸጉርን መቁረጥ ነው ሰው አንገቱን እየሰጠ ነው ያለው ትንሽ የማትመችን ነገር አድርገን ለሀገራችን መቆም አለብን የሚል መልእክት ነው ማስተላልፈው መጨረሻ ላይ ኢትዮጵያዊነት ከምንም ነገር በላይ ነው እኔ ሃይማኖትም ትተን ጎስነትንም ትተን ከዛም በላይ ሃይማኖታችንን ምንል ሰዎች ጎስነታችንን ምንል ሰዎች ኢትዮጵያዊነትን ምንል ሰዎች ኬንያውያንን ምንል ሰዎች አፍሪካውያን ነው ምንል ሰዎች ለኢትዮጵያ መቆም ያለብን ጊዜ ነው ያለ ነው ኢትዮጵያ ለኢትዮጵያ ብቻ ሳይሆን ለእውነት የቆመች ነች ለሚዛን የቆመች ነች ለዚህ ደግሞ እንኳን ኦሮሞ አማራው ከምባታው እና የብሔር ኢትዮጵያ ውስጥ ያሉ ብሔረ ብሔረሰቦች ሳይሆኑ አፍሪካ ውስጥ ያሉ በአጠቃላይ ለኢትዮጵያ መቆም ያለበት ሰዓት ነው ያለነው አፍሪካ ደግሞ ይሄንን በግልጽ እያሳየ ነው ያለው ዛሬ ከኢትዮጵያ ጋር አውሮፓውያንና አሜሪካውያን ሊያፈርሷት ያለ የሌለውን ሲወረውሩባት ድምጻቸውን እንኳን ባያሰሙ ከኢትዮጵያ ጋር ቆመው ያሉት አፍሪካውያን በሙሉ ስለሆኑ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ብቻ አይደሉም ኢትዮጵያ ውስጥ ያሉ ሃይማኖት ብቻ አይደለም ከዛም በላይ ለሐቅ የሚቆም አፍሪካ ውስጥ ያለ ለሐቅ የሚቆም ለሚዛን የሚቆም ዓለም ላይ ያለ ሰው በአጠቃላይ ዛሬ ከኢትዮጵያ ጋር መቆም አለበት ለዚህ ደግሞ ዋጋ መፈል አለብን ርካሽ ነገሮችን ብቻ አይደለም መፈለግ ያለብን
ዶክተር ካሌድ
ያለውን ነገር መስጠት መቻል አለብን ነው ምለው
አመሰግናለሁ ዶክተር ካሌድ እንግዲህ በዚህ ውይይት ላይ ተካፈላችሁ እንግዶቼ ዶክተር ካሌድ ራሄል እና ዶክተር እንዳለ እጅግ በጣም አመሰግናለሁ ሰልፉ የተቃና እንደሚውል ኢትዮጵያ ድምጽ ሬዲዮ እምነት አለው በዚያ አጋጣሚ ኢትዮጵያ ድምጽ ሬዲዮ ለተለያዩ ሚዲያዎች ቫይበር ፌስቡክ ወዘተ ላላችሁ ሁሉ ይሄንን ማስተዋቂያ እየደጋገማችሁ ስካርብ ድረስ እንድታወጡት ኢትዮጵያ ድምጽ ሬዲዮ በአጽንኦ ያሳስባል መልካም እድል ለአርቡ ታላቅ ሰላማዊ ሰልፍ እንመኛለን ጤና አስጥልኝ እንግዶቼ
እንግዳለን
በጣም እናመሰግናለን
የሰላማዊ ሰልፍ ጥሪ በስዊድን ስቶክሆልም ሴፕቴምበር 10 ቀን በሀገራችን ኢትዮጵያ ላይ ከውስጥም ከውጭም የተደቀነውን የህልውና አደጋ ለመቃወም የተጠራ ታላቅ ህዝባዊ ሰልፍ በሰርገ ስቶሬት ከቀኑ 14 ሰዓት ጀምሮ እንደሚታወቀው አሸባሪ የትህነግ ቡድን ሀገራችን ኢትዮጵያን ለማፍረስ በአለም ላይ ያሉ የሚባሉ ግፍና በደሎችን በመፈጸም ላይ ይገኛል በመሆኑም ይህንን ኢሰብአዊ ድርጊት ለማውገዝ ዘር ሃይማኖት ብሔር ሳይለየን የተቀረው ዓለም ሁኔታውን በትክክል እንዲረዳ የትዕይንተ ህዝብ ጥሪ ቀርቧል ኢትዮጵያውያንና የኢትዮጵያ ወዳጆች ሴፕቴምበር 10 ቀን ሰርገ ስቶሬት ከቀኑ 14 ሰዓት ጀምሮ እንዲገኙ የኢትዮጵያ ኮሚኒቲ በስዊድን ጥሪ ያደርጋል ሴፕቴምበር 10 ቀን ከቀኑ 14 ሰዓት ጀምሮ ቦታ ሰርገ ስቶሬት
ፈተናው አይለቅ የሚፈታተን አንገትሽ ራስሽ ችሎ ልየውና
ማስተዋቂያ በቮርበሪ ሴንትሩም የሚገኘው ሉዋም አፍሮ ኮስሜቲክ ሁለት ሴቶች ጸጉር የሚሰሩ መቅጠር ስለሚፈልግ በሴት ጸጉር ስራ ልምድና ችሎታ ያላችሁ በስልክ ቁጥር 073-929-9850 በመደወል ወይም ቮርበሪ ሴንትሩም በሚገኘው ሎአም አፍሮ ኮስሜቲክ በመሄድ ማመልከት ትችላላችሁ። ሎአም አፍሮ ኮስሜቲክ
ክፉና በጎን ዘመን ሲያሳልፈ ክፉና በጎን ዘመን ሲያሳልፈ እኔ ግን መራመድ ከቶ አልቻልኩም ገና እኔ ግን መራመድ ከቶ አልቻልኩም ገና ውሃን ደሜን መጥቶ ጨርሶታልና ውሃን ደሜን መጥቶ ጨርሶታልና ያስር ሳንቲም ቆሎ ክርሽም አደርግና አንዷን ላሳውቃ ችልት አደርግና ተመስገን ላለው ኑሮ ይባልና ተመስገን ላለው ኑሮ ይባልና መኖር በዚህ ሀለ ከፍላጎት ጋር ነው መኖር በዚህ ሀለ ከፍላጎት ጋር ነው ልናዘዝ በጽሜ ያጣን ደሞተን ልናዘዝ በጽሜ ያጣን ደሞተን ጭባሮ የየየ ወሸኔ የዋሃኔ ጭባሮ እዚያው ፈላ ሞላ ላምላም ለዘንድሮ እዚያው ፈላ ሞላ ላምላም ለዘንድሮ በማግኘት ባያልፈው ለብቶ ተቸግሮ በማግኘት ባያልፈው ለብቶ ተቸግሮ የቆቅያህል ነበር የሰው ልጆች ኑሮ የቆቅያህል ነበር የሰው ልጆች ኑሮ ያ ልጅ በቅሎ ወርቅ ተሸልማ ያ ልጅ በቅሎ ወርቅ ተሸልማ እውነት ስትጠፋ ፍርዱ ሲጓደል እውነት ስትጠፋ ፍርዱ ሲጓደል ህግ ላለው ሆነች ቂም ለመበቀል ህግ ላለው ሆነች ቂም ለመበቀል ደም ተፍቶ ሚሰራ ዋጋውን አይጣ ደም ተፍቶ ሚሰራ ዋጋውን አይጣ ቢሮ ለስም ደርሶ ይገባወጣ ቢሮ ለስም ደርሶ
ሳምንቱ አበይዘናሽ ቀጥለው ይሰማሉ። በቅርቡ በስዊድኑ ለተከበሩ አንዳ ሾስተርበሪ በስዊድን ኢትዮጵያ ድምጽ ሬዲዮ እንዲሁም የአማራ ብሔራዊ ንቅናቄ ባደረጉት የተከናጀ ጥረት በተለይ የስዊድን መንግስት በኢትዮጵያ ለተለያዩ አካባቢዎች ለተፈናቀሉ ወገኖች መርጃ የሚውል ከ220 ሚሊዮን ክራውን በላይ መለገሱ አይዘነጋም። ይህን ተከትሎም የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ ከሰሞኑ ስዊድን በለገሰችው ገንዘብ በተለይ ከወራት በፊት ባሸባሪው የኦነግ ሸኔ ቡድን በወደመችው አጣዬ አካባቢ ለተፈናቅለው ለሚገኙ በርካታ አባወራዎች በተለይ ለህፃናትና እናቶች በመለየት የመቋቋሚያ ገንዘብ እርዳታ ማድረጉን አስታውቋል። በዚህም ዩኒሴፍ የስዊድን መንግስትን በይፋ አመስግኗል። ስዊድን ከሰጠችው ገንዘብ አብዛኛው ገንዘብ በአማራ ክልል ለደረሱ ሰብአዊ ቀውሶች እንደዋለም የዜና ዘገባው አብራርቷል። የተበታተነው የትግራይ ወራሪ ኃይል የአማራ ህዝብ በየአካባቢው የተደራጀ እንዲመከትና እንዲደመሰስ የአማራ ክልላዊ መንግስት ረገጥ አቅርቧል። የአሸባሪ ተነግ ቡድን በሀገር መከላከያ ሰራዊት በልዩ ኃይል በሚሊሻ ፋኖና በበላው ህዝባችን እየተወሰደበት ባለው ከባድ ምትና እርምጃ ጠላት እየተበታተነ ይገኛል ብሏል መግለጫው። ስለሆነም የህዝብ ጠላት የሆነ አሸባሪውና ወራሪው ተነግ ቡድን የዘረፈውን የህዝብና የመንግስት ሀብት ይዞ እንዳይወጣ በየአካባቢው ተደራጅተ እርምጃ እንድትወስድ የክልሉ መንግስት ጥሪ ያቀርባል ብሏል። በተለይም በመርሳ ግንባር ሚሌና ጊራና አካባቢ ከመርኮታ ወደ ፋጂ ባቡር መስመሩን ተከትሎ ከጎሃ ጀምሮ ወደ ሚሌ አቅጣጫ፣ በመቄት ግንባር ከገረገራ ጀምሮ እስከ ድልብ ድረስ፣ በላስታ ላሊበላና መጃ አካባቢዎች እንዲሁም በሰሜን ጎንደርና በማይጠብሪ አካባቢ ጠላት በከፍተኛ ሁኔታ እየሸሸ ስለሆነ የጠላት ቡድን አባላትም ሆኑ አንድም የህዝብና የመንግስት ሀብት ይዞ እንዳይወጣ ሁሉም በአካባቢው የተደራጀ የሚሻሻውን ቡድን ላይ እርምጃ እንዲወስድና አስፈላጊ መረጃ ለጸጥታ አካላት እንዲሰጥ የአማራ ክልል መንግስት ጥሪውን ማቅረቡን ገልጿል። በሌላ ዜና በጋይንት ግንባር ደብረ ዘቢጥ አካባቢ መሽጎ የነበረው አሸባሪው የህወሓት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ቦታውን እንደለቀቀ ተገልጿል። ደብረ ዘቢጥ ከተማ ሙሉ በሙሉ ከአሸባሪ ቡድን ነጻ እንደሆነች የገለጹት የሰሜን ምዕራብ እዝ አንደኛ ብርጌድ አዛዥ ብርጋዴር ጀነራል ብርሃኑ ጥላሁን አሸባሪውን የማሸነፍ ስራ አሁን በየአቅጣጫው በተጀመረው ስሜት ይቀጥላል ብለዋል። በአካባቢው የነበረው ቡድን ወደ አግሪት አካባቢ እየሸሸ መሆኑን ገልጸው ቡድኑ አካባቢውን ትቶ ሲሸሽ የሞቱ አመራሮችን አስክሬን እንዳይ ታወቅ አንገት እየቆረጠ መሄዱን አስታውቀዋል። በተመሳሳይ ዘመን በማይጠብሪ ግንባር ኮሎኔል ኪሮስ ገብረኪዳን በተባለ ግለሰብ የሚመራው የአሸባሪ ህወሓት የሚመራው ታጣቂ ቡድን ሙሉ በሙሉ መደምሰሱን ተዘግቧል። በግንባሩ የመከላከያ ሰራዊት ከፍተኛ አመራሮች እንደገለጹት በማይጠብሪ ግንባር የሀገር መከላከያ ሰራዊት የአማራ ልዩ ኃይልና ፋኖ ሌሎችም የጸጥታ ኃይሎች ባደረጉት የተቀናጀ ጥቃት ድል ተቀናጅተዋል ብለዋል። በግንባሩ ዝንጀሮ አፋፍ፣ ቡና ሜዳ፣ ወርቅ አምባና በቅሎ ማነቂያ በተባሉ ስፍራዎች ከተደመሰሱት ታጣቂዎች በተጨማሪ በርካቶች መማረካቸውን ገልጸው በርካታ መጠን ያለው መሳሪያ ጥይት መማረካቸውን የግንባሩ ከፍተኛ ኃላፊዎች ገልጸዋል። በተጨማሪም ሰቆጣን የአማራ ልዩ ኃይል ከአሸባሪ ቡድን ነጻ ማውጣቱን የክልሉ ሰላምና የህዝብ ደህንነት ቢሮ ኃላፊ ዶክተር ሰማ ጥሩን አስታውቀዋል። በደቡብ ወሎ ዞን የወጣቶች የክተት መድረክ ላይ ንግግር ያደረጉት ኃላፊው ቀጣይ አዲስ ዓመትን የምንቀበለው የህዝብና የሀገር ጠላትን በመቅበር ነው ሲሉ ተናግረዋል። ሐይቅ ከተማ ለመግባት ቋምጦ የመጣው የአሸባሪ ኃይልም ሙትና ቁስለኛ ሆኖ ተመልሷል ብለዋል። በሌሎች አካባቢዎችም የወገን ጦር ቁልፍ ወታደራዊ ስልታዊ ቦታዎችን ስለያዘ የሽብር ቡድኑ በገባበት ሁሉ መቀበሪያው እያደረገው እንደሆነ ገልጸዋል። ኃላፊው ጠንካራ መከላከያ ኃይል ለመገንባት ወጣቱ መከላከያንና ልዩ ኃይልን ሊቀላቀል ይገባል ሲሉ ጥሪ ማቅረባቸው ተዘግቧል። የልዩ ኃይሉን አደረጃጀት ለማጠናከር ልዩ ትኩረት በመስጠትም የአማራ ክልል መንግስት የማሰልጠኛ ካምፖችን በማዘጋጀት የወጣቶችን መግባት እየተጠባበቀ ነው ብለዋል። የአማጺው የህወሓት ተዋጊዎች በአማራ ክልል በደረሱባቸው አካባቢዎች ከባድ የሰብአዊ መብት ጥሰቶችና ሌሎችም ወንጀሎች እንደፈጸሙ አሶሺየትድ ፕሬስ ዘግቧል። ተዋጊዎቹ በርካታ ሰላማዊ ሰዎችን በበቀል ስሜት ተነሳስተው እንደገደሉ፣ ንብረት እንደዘረፉ፣ የጤና ተቋማትን እንዳወደሙና የእምነት ተቋማትን በከባድ መሳሪያ እንደደበደቡ ያን ምስክሮች ለዜና ወኪሉ ተናግረዋል። ተዋጊዎቹ በደቡብ ጎንደር ዞን የንፋስ መውጫ ከተማ ሆስፒታል የህክምና መሳሪያዎችና መድኃኒቶችን በመውደማቸውና በመዝረፋቸው በአስራዎች የሚቆጠሩ ታማሚዎች ሕይወታቸው ማለፉም ተዘግቧል። አማጺው ህወሓት በሶስት አቅጣጫዎች አሰማራቸው ታጣቂ ኃይል እንደተመታ የመከላከያ ሰራዊት አቅም ግንባታ ኃላፊ ሌተናል ጀነራል ባጫ ደበሌ ትናንት ለጋዜጠኞች ተናግረዋል። በአማራ ክልል በደባትና በደባርቅ በኩል ጎንደር ከተማን ለመያዝ የተንቀሳቀሰው ታጣቂ ኃይል ከተመቱት መካከል አንደኛው ነው ብለዋል። ከመከላከያ ሰራዊት በከዱት ሜጀር ጀነራል ምግባይ ኃይል የተመራ ተዋጊ ኃይል ደግሞ ወደ ሱዳን ለመቁረጥ ያደረገው ሙከራ መከላከያ ሰራዊትና የአማራ ክልል ኃይሎች አክሽፈውታል ያሉት ጀነራሉ፣ በብርጋዴር ጀነራል ፍሳ ኪዳኑ የተመራው ታጣቂ ኃይልም ደግሞ በሱዳን በኩል ህዳሴ ግድብን ለማጥቃት ሞክሮ እንደተመታ ገልጸዋል። የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር የትግራይን ግጭት ለማሸማገል ሀሳብ ማቅረባቸውን ቻይና ዜና ወኪል መዘገቡ ተዘግቧል። ኪር ከሳምንት በፊት ወደ አዲስ አበባ በተጓዙ ጊዜ አሸማጋይነት ሀሳባቸውን ለጠቅላይ ሚኒስትር አብይ እንዳቀረቡላቸው የጠቀሰው ዘገባው ኪር አሸማጋይ እንዲሆኑ የጠየቋቸው ደግሞ የኢጋድ ሊቀመንበር የሆኑት የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ መሆናቸው ተዘግቧል። የኪርን አሸማጋይነት ጥያቄ አብይ እንደተቀበሉ አንድ የደቡብ ሱዳን ከፍተኛ ባለስልጣን ለጋዜጠኞች የተናገሩ ሲሆን ኪር የኢትዮጵያና የሱዳን ውዝግብ እንዲያሸማግሉ አብይ እንደጠየቋቸው ባለስልጣኑ ገልጸዋል። የኢትዮጵያ መንግስት ህወሓትን ከአሸባሪነት ፍረጃ እንዲሰርዝ አፍሪካ ህብረት ሀሳብ ማቅረቡን ከምንጮች ሰምቻለሁ በማለት የኬንያው ዘ ኢስት አፍሪካን ጋዜጣ ዘግቧል። የሰላም ሀሳቡ ህወሓት ጦር መሳሪያ እንዲያስቀምጥና መንግስት በክልሉ ምርጫ እንዲያካሄድ እንዲፈቅድ የሚጠይቅ ነው። ውጭ ጉዳይ ሚኒስትር ደመቀ በቀደም ከኬንያ አቻቸው ጋር በተወያዩ ጊዜ ትግራይ ግጭት ዋነኛ መወያያ እንደነበር ዘገባው ጠቅሷል። ለድርድር እንዲያመች መንግስት ህወሓትን ከአሸባሪነት ይሰርዝ የሚል አቋም ኬንያ በተባበሩ መንግስታት ድርጅት ጸጥታው ምክር ቤትም ከሳምንት በፊት ማንጸባረቋ ሲታወስ በአፍሪካ ቀንድ አዲሱ የአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ በቀጣዩ ሳምንት ወደ ቀጠናው እንደሚጓዙ ያመላከተው ዘገባው ሁሉም ተፋላሚ ወገኖች በስድስት ወራት ውስጥ ብሔራዊ እርቅ እንዲያደርጉ የህብረቱ ፍላጎት መሆኑን ጠቅሷል። የዋጋ ንብረትን ለመቆጣጠር ከመሰረታዊ ምግብ ሸቀጦች ላይ ላልተወሰነ ጊዜ የጉምሩክ ቀረጥና ታክስ እንደተነሳ ገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ለጋዜጠኞች መግለጫ ሰጥተዋል። ከውጭ የሚገባ ስንዴ በሀገር ውስጥ ግብይት የሚደረግበት ወይም ከውጭ የሚገባ ምግብ ዘይት፣ ሩዝ፣ ፓስታ፣ መኮረኒ፣ ስኳር ከጉምሩክ ቀረጥና ታክስ ነጻ የተደረጉ ሲሆን የዶሮ እንቁላል ከተጨማሪ እሴት ታክስ ነጻ ተደርጓል ተብሏል። ለስድስት ወራት ተፈቅዶ የነበረው ያለ ውጭ ምንዛሬ ሸቀጦችን የማስገባት አሰራር ለቀጣዮቹ ስድስት ወራት ተራዝሟል ተብሏል። መንግስት ወደፊት ተጨማሪ የገንዘብና የፖሊሲ ማሻሻያ እንደሚያደርግ ተናግረዋል። በመጨረሻም የድምፃዊ አለማየሁ እሸቴ የቀብር ስነ ስርዓት የፊታችን ጳጉሜ 2 ቀን 2013 በመንበረ ጸባኦት ቅድስተ ስላሴ ካቴድራል የሚፈጸም የቀብር አስፈጻሚ ኮሚቴ አስታውቋል። አንጋፋው ድምፃዊ ባለፈው ነሐሴ 27 እኩለ ሌሊት ላይ ባደረበት የልብ ህመም በ80 ዓመቱ በድንገት ከዚህ ዓለም በሞት መለየቱ ይታወሳል። የኮሚቴው አባልና የሙዚቃ ባለሙያ ዳዊት ይፍሩ የቀብር ስነ ስርዓት እንዲያስተባብር የተቋቋመው ኮሚቴ ከጠቅላይ ሚኒስትር ጽህፈት ቤት፣ ከአዲስ አበባ ከንቲባ ጽህፈት ቤትና ከኢትዮጵያ ሙዚቃ ዘርፎች ማህበራት ህብረት መዋቀሩን ለኢዜአ ገልጸዋል። በመስቀል አደባባይ የአስከሬን ሽኝት እንደሚካሄድና መርሃ ግብሩ ከረፋዱ 5 ሰዓት እስከ ቀኑ 9 ሰዓት ድረስ እንደሚቆይም ኮሚቴ አስታውቋል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች
ማስታወቂያ። በቮርበሪ ሴንትሩም የሚገኘው ሎዋም አፍሮ ኮስሜቲክ ሁለት ሴቶች ጸጉር የሚሰሩ መቅጠር ስለሚፈልግ በሴት ጸጉር ሥራ ልምድ ያላችሁ ችሎታ ያላችሁ በስልክ ቁጥር 0739299850 በመደወል በስልክ ቁጥር 0739299850 በመደወል ወይንም ቮርበሪ ሴንትሩም በሚገኘው ሎዋም አፍሮ ኮስሜቲክ በመሄድ ማመልከት ትችላላችሁ። ሎዋም አፍሮ ኮስሜቲክ።
እናስልን አቶ ታዬ ቦጋሊ ይስማል?
በትክክል ይስማኛል? እናንተ ጋር ሲስማል?
ይስማል። በመጀመሪያው ለረጅም ጊዜ ተጠፋፍተን ነበር ከኔ ጋር እንኳን ኢትዮጵያም ተገናኝተናል። እስቲ በወቅታዊ ኢትዮጵያ ሁኔታ ላይ አንዳንድ ነገሮች እንድንወያይ ፈልገን ነው። እና
ደስ ይለኛል በጣም
አክብሮን በሰዓቱ ስለተገኙ እና መሰግናለሁ። እግዚአብሔር ይስጥልን። ቀጥታ ወደ ጥያቄ።
እግዚአብሔር ያክብርልኝ። እሺ፣
እንግዲህ ሀገራችን ያለችበት አሁን ወቅቱ ሁኔታ የሚታወቅ ነው። በዚህ በአሸባሪ በወያኔ ትነግ ከፍተኛ የኢኮኖሚ ሰባዊና ክስረት እየደረሰብን በሀገራችን ላይ ይገኛልና እርሱም በደሴ በኩል የተወሰነ በጦርነት ሁኔታ ለኢትዮጵያውያን ሲያሰሙን በዛም ሲሳተፉ ለሀገሩ ከፍተኛ መስዋዕትነት እየከፈሉ መሆኑን እናውቃለን። አሁን ይህ ሁኔታ ምን ላይ ይገኛል?
እንግዲህ የአሸባሪው የትህነግ ወይም ደግሞ የትግራይ ወራሪ ኃይል ቲፒኤልኤፍ ተብሎ የሚጠራው ቡድን በአማራና በአፋር ክልል ላይ አዲስ የሆነ መጠነ ሰፊ ጥቃት የፈጸመበት ሁኔታ እንዳለ ይታወቃል። በመጀመሪያው ደረጃ ላይ ከመምከት አንጻር ወይም ደግሞ ራሱን ለቻለ ወታደራዊ ስትራቴጂ ምናልባት በትክክል ይሄንን ማወቅ በሚያስቸግረኝ መልኩ የተለያዩ የሰሜን ወሎ አካባቢዎችን ከዚህም አልፎ ወደ ደቡብ ጎንደር እንዲሁም ደግሞ አፋር ውስጥ ጥቃት በሰፊው መክፈታቸው ይታወቃል። አንዳንድ ከተሞችንም ተቆጣጥሯል። ነገር ግን መላው የኢትዮጵያ ሕዝብ ልክ እንደ አድዋ ያለ ብሔረሰብ ልዩነት፣ ያለ ሃይማኖት ልዩነት የፖለቲካ ልዩነቶችን ወደ ጎን አድርጎ ሌላው ቀርቶ ተፎካካሪ ወይም ተወዳዳሪ ፓርቲዎች ናቸው የምንላቸው መሪዎችና የዩኒቨርሲቲ መምህራን ቀድሞ በደርግ ዘመን የኢትዮጵያ መከላከያ ሰራዊት አባላት የነበሩ በርካታ ጀግኖች አባቶችና አዋጊዎች ሳይቀር በአንድነት የተነሱበት ከዚህ ውጪ መላው ኢትዮጵያ ከዳር ዳር በሎጂስቲክስ አቅርቦት ከዚህም ውጪ ደግሞ በጣም በሚገርም ሁኔታ በርካታ ጀግኖች የተፈጠሩበት ሁኔታ እንዳለና ያለን በተለይም አንድ ታሪካዊ ወቅት ባነሳ ደስ ይለኛል። ከ1861 አብርሃም ሊንከን ሲመረጥ 11ዱ የሰሜን አሜሪካ ደቡባዊ ግዛቶች ከ22ቱ ደቡባዊ ግዛቶች በተገነጠሉበት ጊዜ ለመጀመሪያዎቹ 2 አመታት ተገንጣዮቹ ወይም ደቡቦቹ ነበሩ ማጥቃት የቻሉት፣ ምክንያቱም መከላከያውንም በእጃቸው ይዘው ስለነበረ። ነገር ግን 1863 ላይ አብርሃም ሊንከን 2 ህጎችን አወጣ። አንዱ ኢማንሲፔሽን ፕሮክላሜሽን ወይም የነጻነት አዋጅ ሲሆን ሁለተኛው ደግሞ ሆምስቲድ ሎው ለባሮች መሬት የሚሰጥ ነበርና ይሄንን ተከትሎ የኃይል ሚዛኑ ወዲያውኑ ተገልብጦ በሰፊ ቁጥር ያሉ ጥቁሮች የአሜሪካ የጀርባ አጥንት ሆነው ለአሜሪካ አንድነት ትልቅ መስዋዕትነት ከፍለዋል። በተመሳሳይ ሁኔታ የአማራ ክልል ውስጥ አቶ ቀለሞርቅ ምህረቴ የደቡብ ጎንደር ዞን ዋና አስተዳዳሪ አንድ ጥብቅ የአብርሃም ሊንከንን ሸለቅ የተከተለ ነገር አመጡ። ይሄው ምንድነው? መሳሪያ እየቀማ ታጠቅ። ምክንያቱም ቀምቶ ለመከላከያው ነበር የሚሰጠው። ነገር ግን በጀግንነት ያስከው መሳሪያ ውረስ የሚል አዋጅ አወጡ። ይህን አዋጅ ተከትሎ የአማራ ብሔራዊ ክልላዊ መንግስት ተመሳሳይ የሆነ አዋጅ አወጣ። አፋር ውስጥም ይሄ በተዘዋዋሪ መንገድ ተግባራዊ እንዲሆን ተደረገ። ይህንን ተከትሎ በጣም በሚገርም ሁኔታ አባቶቻችን የሰሩትን ገድል፣ በአድዋ ላይ የታየውን ከፍተኛ ድል የሚያስመዘግቡ አንድ ሰው ሆኖ በዱላ 3 መሳሪያ የሚማርክበት፣ በገጀራ 3 መሳሪያ 4 መሳሪያ የሚማርክበት፣ በሚያስደምም አኳን ድሽቃና ከባድ መሳሪያዎችን የሚማርክበትና ለዛ ምትክ ደግሞ ከመከላከያው የነፍስ ወከፍ መሳሪያ የሚይዙበት ነገር አንድ በዚህ አሁን የግና ማስከበርና የሉናው ዘመቻው ከተከፈተ በኋላ ክስተት የምለው ትልቅ ነገር ነው። ከዚህ ውጪ የአባገዳዎች የተለያዩ አይነት የሃይማኖት አባቶች የማህበረሰብ መሪዎች በግንባር ላይ በመገኘት ሰራዊታችንን ማነቃቃት መቻላቸው፣ አርቲስቶች፣ የሙዚቃ ባለሙያዎችና ሌሎች በአንድነት መነሳታቸው ባጭር አገላለጽ መላው ኢትዮጵያዊ ከባንዳዎች በስተቀር አፍ ከልብ ተሰናይቶ እጅ ለእጅ ተያይዞ ከምንም ነገር በላይ እናት ሀገር ትቀድማለች፣ ሌሎች ልዩነቶች፣ ሌሎች የፖለቲካ አለመረዳዳቶችና የመሳሰሉት ከድል በኋላ ልንነጋገርባቸውና በሰለጠነ መንገድ ልንፈታቸው የምንችላቸው ናቸው። ዝንጀሮ መጀመሪያ መቀመጫዬን እንዳለች የሚል አይነት አሳሰብ በሁሉም ህዝብ ዘንድ መነሳሳቱ ከአዲስ አበባ ጀምሮ የምናየው ነገር አለ። አንድ ነገር ጨምሬ ለማቆም እንደተባለው በዚህ በሰሜን ወሎ ግንባር በአካል ተገኝቼ ነበር። በተመሳሳይ ሁኔታ ደግሞ በደባርቅ ደቡብ ጎንደር አካባቢም እንደዚሁ ከጎንደር ጀምሮ እስከ ደባርቅ ወደ ሊማ ሊሞ ወደ ዛሬማ መስመር የሄድኩበትና በአጠቃላይ ያለው ሁኔታ አይቼ የተመለስኩበት ሁኔታ ነበረ። ለመጀመሪያው ጥያቄ በቂ ይመስለኛል።
እሺ፣ ከዚህ ጥያቄ ላይ ተንስቼ አንድ እንትል ይህ እንግዲህ እርሶ እንዳሉት የኢትዮጵያ ህዝብ መነሳሳትና ትህነግን በ7 ዓመት የደረሰበትን ሰቆቃ ያደረገውን የህዝብ ሀብት ዘረፋን ስለሚያውቅ በልህና በኢትዮጵያ ህዝብ በብሔራዊ በብሔር ሳይከፋፈል በአንድነት እጅ ለእጅ ተያይዞ በዘጠኝ በብሔር ቢከፍለውም ያ ሁላ ለአገዛዝ የማይመቸው በአንድነት ይህን ወያኔ ከመቃብር ለማንሳት የህዝቡ መነሳሳት በግልጽ በመላ ኢትዮጵያ ውስጥ ይታያል። ነገር ግን ባለሙያዎችም የተለያዩ አርቲስቶች፣ ተማሪዎች፣ ፕሮፌ ሁሉም በአንድነት ተነስተዋል። ነገር ግን የመንግስት እርምጃ ከዚህ ጋር ተመጣጣኝ ነው ወይ ይላሉ። አይ ለዚህም እንደ ማሳያ የምንጠቅሰው አንደኛ ህገ መንግስቱ አማራን ጠል አደረገ ህገ መንግስት ነው። አሁን ከመቀሌ ወደ አማራ ክልልና አፋር ክልል ገብቶ ከፍተኛ ውድመት እያደረሱ ነው። ለዚህ እንዴት ነው የህዝብ መነሳሳትና የመንግስት እርምጃ ተመጣጣኝ ነው ብለው ያስባሉ? በዚህ ላይ ምን አስተያየታሉ?
በጣም ጥሩ። እንግዲህ መንግስት መጀመሪያ ላይ እንደገለጸው ከትግራይ ክልል የወጣባቸውን ምክንያቶች አስቀምጠዋል። እነዛን ምክንያቶች ሁላችንም የሰማናቸው ስለሆኑ መድገም አልፈልግም እና በመከላከል ላይ ያተኮረ አካሄድ ለመከተል የሞከረበት ጊዜ አለ። ነገር ግን በትግራይ ወራሪ ኃይል ወይም ደግሞ ትህነግ በምንለው ኃይል በኩል እንደሰማሁት በተለያየ መንገድም እንደታዘብኩትና በአካልም በስፍራዎች አካባቢ ስገኝ እንዳየሁት በማይገመት ቁጥር ፈጽሞ መናገር በሚከብድ ቁጥር ስራ ሙሉ በሙሉ ትግራይ ውስጥ ቆሞ፣ ትምህርት በሙሉ ቆሞ ከ14 ዓመት በላይ የሆኑ ምናልባትም ከዛም በታች የሆኑና ትንሽ ሰውነታቸው ጠንከር ያሉትን በሙሉ መሳሪያ በሶስት ቀን በማስታጠቅ በሰፊ ማዕበል የመጡበት ሁኔታ ነበር። ይሄን ምናልባት በሁኔታዎች ባይ አዲስ አበባ በትክክል የሚያውቃት ሰው ካለ ከቦሌ ክፍለ ከተማ ህዝብ 4 ጊዜ ጥፍ የሚሆን ኃይል ነው አስነስተው የመጡት እና የአየር ሁኔታው አለ። መንግስት መጀመሪያ ላይ በወሰዳቸው እርምጃዎች ሰራዊቱም አካባቢ ላይ ያለ የተወሰነ መዳከም ነበረ፣ ያው በግልጽ ለማስቀመጥ። ነገር ግን ከጀርባ ደግሞ ሱዳን እንዳለች ይታያል። የጉሙዝ ኃይሎች የተነሱበት ሁኔታ ይታያል። በኦሮሚያ ሸኔ መተባበሩ ብቻ ሳይሆን በምክትልና በተለያዩ ደቡብ የጉጂ ዞን፣ የቦረና ዞን እና ምዕራብ ጉጂ ዞን አካባቢም ጥቃት ለመሰንዘር የሞከረበት ሁኔታ አለ። ስለዚህ የመጀመሪያው ትልቁ ነገር ወደ ጅቡቲ የሚሄደውን መስመር የመያዝ ፍላጎት ነበራቸው። እሱን ያዙ ማለት የኢትዮጵያን ጉሮሮ አነቁ ማለት ነው። ስለዚህ እዛ አካባቢ በቂ ኃይል ማስቀመጥ ነበረበት። በሌላ በኩል ደግሞ ከሱዳን ድንበር አካባቢ የሚገቡ መሳሪያዎች ስላሉ የሱዳን ድንበርንም አጥሮ በሱዳን ድንበር በኩል እንዳይገቡ የማድረግ ሁኔታ ነበር። ስለዚህ ኃይል በዛ በኩል የተጠናከረ በደቡብ ጎንደር በሰሜን ጎንደር የሂሰቱ ምራ ወልቃይት ጠለምት እና የመሳሰሉ ተገደ አካባቢ ላይ ሰፊ የሆነ መከላከል ያደረገበት ሲኖር በዚህ በሰሜን ወሎ አካባቢ ግን በተለያዩ ሁኔታዎች ምናልባትም ይሄንን ሊያብራሩ የሚችሉ ወታደራዊ ተቆጣጣሪዎች ናቸው በእኔ እምነት ክፍተት እንዳለ ይታየኛል። ምክንያቱም በጣም ጠንካራ የሆነ መከላከል በማድረግ ገዢ የሆኑ መሬቶችን በመያዝ ዘመናዊ የሆኑ መሳሪያዎችን በመጠቀም ምንም እንኳን አየሩ በጣም አስቸጋሪና ሰዎች አራት ሰዓት ተጉዘው እግር ስር እስከሚደርሱ ድረስ የማይታዩበት አይነት ሁኔታ ከህዝባዊ ማዕበሉ እነሱ ከፈጠሩት ህዝባዊ ሳይሆን ህዝባዊነት ሳይሆን በህዝበኝነት ያመጡት ማዕበል አለ። እሱ ተደምሮ በተወሰነ ደረጃ መከላከል ላይ የተወሰነ ድክመትና ክፍተት የታየ ይመስለኛል በግል አመለካከት። ነገር ግን ወሳኙና ትልቁ ነገር በዛው ላይ ክተት ብሎ መንግስት በሰፊ ቁጥር ያው ምናልባት ወታደራዊ ነው መገለጽ የለበትም እኛም በትክክል አናውቀውም በሰፊ ቁጥር ወደ ስልጣና ሰዎችን ያስገባበት አንደኛ፣ ሁለተኛ 10 ክልሎች ምናልባት ወደ አማራ ክልል ባይገባ ነው ወደ ድሎቹም ሴት 9 ክልሎች ልዩ ኃይሎችና ድሬዳዋ ከተማ አስተዳደር አንድ ላይ የሚነሱበት እድል አያገኙም ነበር። ይሄንን ማድረግ ተችሏል። ከዛ ውጪ ወደ አማራ ክልል መግባት ባይችሉ መከላከያ ውስጥ የሚገባው ሰው ቁጥር እንቢ ብሎ ነበር። ኦልሞስት ምንም ማጋነን ሳያስፈልገው ሰው መከላከያ አልገባም ብሎ ነበር። ግን ወደ አማራ ክልል ሰርገው መግባታቸው ኢትዮጵያን ለማፍረስ እዛው ጋር ያሰቡት የትግራይ የራሳችን ብለው የሚያስቡት ነገር ሳይሆን መናውን ኢትዮጵያ ከ27 ዓመቱ የባሰግስ ሊፈጽሙበት እንደሆነ ማወቁ ግጭቱን ወደ አፋርም ክልል አሁን አማራ ክልል ብቻ ሳይሆን አፋር ክልል በጣም በስፋት 4 ወረዳዎች ውስጥ የገባበት እንዳየነው ጋሊኮማ ላይ የህዝብ ጭፍጨፋ ያደረሰበትና 107 የሚሆኑ ከ10 አመት በታች የሆኑ ህጻናት ጭምር የተመቱበት። ስለዚህ ይሄ ኃይል ግጭቱ ከአማራ ክልል ብቻ ሳይሆን ከአፋር ክልል ጋር እንደሆነም ኢትዮጵያም የዓለም ህዝብ የሚያየበት በፊት በከለነው ካርታን ቆማለን ብለው ነበር። ነገር ግን በከለሉት ካርታ መቆም ሳይሆን ፍላጎታቸው አልፎ መሄድ መሆኑን ያሳየ ከመሆኑ አንፃር የተገኙ ድሎች አሉ። በርግጥ በመንግስት በኩል ግን የተወሰኑ መለሳለሶች የተወሰኑ ጠንካራ የሆኑ ምርጫዎች ወስዶ ማስቆም ሲቻል ምርትና ግርድ ሊያጠቃ የመጣን ኃይል ምርትና ግርድ ብሎ ለመለየት አይቻልም። በቃ ሊገድል ነው የመጣው። እርጉዝም ትሁን ሽማግሌም ቄስም ትሁን አሮጊት ምንም አይነት ሰው ቄስም ይሁን ለማለት ነው ሊያጠቃ ሊገድል ሰው ሊገድል ያርድ እስከመጣ ድረስ ከተማ ሊያፈርስ ሀገር ሊሸጥ እስከመጣ ድረስ ተገዶ ነው ወዶ ነው የሚለው የዲፕሎማሲ ቋንቋ በጦርነት ውስጥ አይገባም። በጣም ትልቅም ስህተት ነው። ምክንያቱም በዚህ በኩል የትግራይ ገበሬ ይረስ ተብሎ የአማራ ገበሬ እንዳይርስ እየሆነ ያለበት ሁኔታ ነው ያለው። የትግራይ ተገዶ ተሰለፈ የሚባል ሰው ተገዶ ተሰለፈ መሰረቱ ተሰልፏል። ተገዶ ተሰለፈ ለሚባል ሰው ደግሞ አማራን አፋር ያሉ ሳይገደዱ ሳይሳተፉ የጦርነቱ አካል ያለው ነው ህግ ማስከበር ነው ያለው ያዘመቻ አካል ቀጥተኛ አካል ያለው ነው። ምናልባት በሞራል ሊደግፉ ይችላሉ በሚያምን እነዚህ መመታታቸው ግን እነዚህ መጠቃታቸው ግን በመንግስት በኩል ያለውን መሰረታዊ የሆነ ክፍተት ያመለክታል። ምክንያቱም ጠላት ጠላት ነው በደንብ ከተመጣ ሊመለስ ይችላል ማንንም ይሁን እና እዛ ላይ ያለ ክፍተት እንዳለ ይታየኛል።
በጣም ጥሩ። አንድ ጥያቄ ለሐሳብ ከዚሁ ጋር ይህ ያሸባሪ ኃይል ከኢትዮጵያ መከላከያ ሰራዊት አንጻር ሲታይ ከመላ ኢትዮጵያ ህዝብ አንጻር ሳይ ምንት ነው ጦርነቱ ለምን ወደ አማራ ክልል እንዲገባ ተደረገ? ለምን ከትግራይ ድንበር አልፎ ወልዲያ ላይ እንዲሰፍር ተደረገ? አንዳንድ ግለሰቦች የፖለቲካ ሴራ ድሮ እንደምናቀው የደርግ ግዜ ጥይት ሲባል ዳቦ ዳቦ ሲባል ጥይት ይያለ እንደሚሰራ ልክ እንደዚሁ የፖለቲካ ሴራ በይበልጥ አማራውን የማጥፋት የኢሃድግ ቀድሞ ህጋ አራዊት ያስላለ ይህም የብልጽግና አብዛኛው አመራሮች የዛው ስለሆኑ አማራንን የማጥፋትና አፋርን የማጥፋት ሂደት ነው ይባላል። ምክንያቱም የመጀመሪያ ህግ ማስከበር ጦርነት በሁለት 10 ቀናት ውስጥ በሁለት ሳምንታት ውስጥ የተከናወነ ሲሆን ይሄኛው ግን ከትግራይ ከመቀሌ ደደቢት ተቀብሮ የነበረው ጥቂት ወንበዴ ተደራጅቶ ትጥቃሩ ይሄንን ላሰልጥኖ አማራን ከመድረገጽ ለማጥፋት የተዘጋጀ ኃይል እንዲሆን እንዲታጠቅ እንዴት ቻለ? የፖለቲካ ሴራ አለበት የሚላል በዚህ ላይ ምን አስተያየት አሉት?
እንግዲህ በመጀመሪያ ደረጃ እነዚህ ፖለቲካ ሴራ አለው ብለው የሚታገሉት በትግራይ ሚዲያ ሃውስ በድምጽ ወያኔ እንዲሁም ደግሞ በተለያዩ ዓለም አቀፍ ቅጥረኞች ኢትዮጵያንን ለመከፋፈል የሚፈልግ ስሜት ያላቸው ናቸው የሚሆኑት። በሌላ በኩል ደግሞ ማን ነው አዋሳኝ ብለው ማየት የማይችሉ በአንድ በኩል ብቻ የተንሻፈፈ የተዛባ አመለካከት ያላቸው ናቸው። ይሄን ያልኩት መሰረታዊ ምክንያት አፋር ወገን አይደለም ወይ? አፋር ከአማራው በላይ አልተጠቃም ወይ? የትኛው የአማራ መጠለያ ካምፕስ ስለው ሰው ያለቀው 240 ሰው ቀድም እንደገለጽኩት 110 ከመንካሰሪ ጥቶች ሲሆን 107 ሰዎች የተጨፈጨፉበት ከዚህ ውጪ አፋሮች አርብቶ አደሮች እጅግ በሚያሳዝን ሁኔታ የተገደሉበትና አፋር አንድ ወረዳ ማለት ስፋቱ አማራ ውስጥ የሚገኝ ዞን የማይተናነስ ነውና በርካታ ወደ 4 የሚሆኑ ወረዳዎች ውስጥ ጥቃት የተፈጸመበት አፋሮችም ከፍተኛ የሆነ ህይወት መስዋዕትነት የተከፈለበት ነው። ሁለቱ ያሉት ዳር ላይ ነው። ቀድም እንደያዝኩት እንዴት አድርገው ተነስተው መጡ? ያው ግልጽ ነው። መከላከያው ከላከላለው የሚል አይነት ነገር ነው። ህዝባዊ ማህበር እየፈጠሩ ራሳቸውን ያጠፉ ሰዎች ነው። እንደዚያ ቢሆን ኖሮ አማራው ማጥቃት ቢታሰብ ኖሮ አንደኛ የአስሩ ክልል ልዩ ኃይሎች መጥተው 30 ዓመት ያለውን ትግል ለመቀየር ሲዳማ ከደብረ ማርቆስ መንቆረር ጀምሮ ለአማራ ያለውን ድጋፍ ከአማራ ወንድሞች ጋር ለመውደቅ ያለውን ድጋፍ እያሳየ አይገባም ነበር? ይሄ አይነት ሴራ ቢኖር ኖሮ ዛሬ ማለት በቅርብ ጊዜ መከላከያውም እንደገለጸው እኔም እዛው ደባርቅ አካባቢ ነበርኩ። የፋኖችን በሚመሰክሩት ሁኔታ እዛ ጋር በተደረገው ትግል ውስጥ የኦሮሚያ ኃይሎች በሰፊው ከአማራ ኃይልና ከመከላከያው ጋር ገብተው ሰፊ የሆነ መስዋዕትነት የከፈሉበት ሁኔታ አይፈጠርም ነበር? ከዛ ውጪ ደግሞ በሰፊ ቁጥር መከላከያውን እያዘጋጁ ወደፊት መሄድ አይቻልም ነበር? አሁን የምናያቸው ሰሞኑን ተከታታይ የሆኑ ድሎችም አይገኙም ነበር? በጣም በስፋት ወደ ደሴ እንዲመጡ ወደ ጎንደር እንዲገቡ ወደ ባህር ዳር እንዲመጡ ማድረግ ይቻል ነበር። ምክንያቱም ዋና ማዕከላት የሚባሉ ባህር ዳር አለ፣ ጎንደር አለ የመሳሰለው እና ቀደም አንስቻለሁ ሰሜን አሜሪካ እኮ መንግስት ነው ያዘው አብርሃም ሊንከን ኃይል እያለ ደቡቦቹ 11 ናቸው፣ ሰሜኖቹ 22 ናቸው። ግን ለመጀመሪያው ከ1861 እስከ 63 ባለው ጊዜ ኮንፌዴሬቶቹ የተገነጠሉት ኃይሎች ነበሩ ያሸነፉት፣ በጣም ሰፊ ቦታ ያዙት። ያንን መልሶ ከ900,000 በላይ ሰው የህይወት መስዋዕትነት ከፍሎ ነው ዛሬ የምናያትን ታላቋን አሜሪካን ለመፍጠር የቻለው እና እያንዳንዱን ነገር በዚህ ወቅት ላይ ከመንግስት ጋር ሆድና ጀርባ ለማድረግ የሚታሰበው ነገር ውስጥ ምክትል ጠቅላይ ሚኒስትር ደመቀ መኮንን አማራ አይደሉም ወይ? የብሔራዊ መረጃና ደህንነት ከላይ እስከታች ያሉት በአብዛኛው በሰፊ ቁጥር አማራ አይደሉም ወይ? ወደ
እነሱ ነው
የኦሮሞ ሰዎች እናያለን ብሔረሰብ ባይኖራቸው ይሄ ትልቅ ስህተት ነው። ያፋኖሩ ምንድን ነው የሚያገኙት? አሁን በሴራ ፖለቲካው እነዚህ አማራ የሆኑ ሰዎች እና አቶ ገዱ አንዳርጋቸው ግንባር ላይ ነው ያሉት እና አቶ ደመቀ መኮንን የአማራ ክልል አመራሮች የሚገርሙ ራሳቸውን ገብተው የሚዋጉና የሚያዋጉ በአይኔ አይቻቸዋለሁ። አንዳንድ ሚስጥሮችን መናገር ስለማልፈልግ እንጂ ከፍተኛ የአማራ አመራሮች እሳት ውስጥ ፊት ለፊት ያገኘዋቸው አመራሮች አሉ። ስማቸውን ለደህንነት ስል የማልጠቅሳቸው የአማራ አመራሮች ጭምር ገብተዋል። ስለዚህ እኔ ይሄ ውጭ ላይ ያለው ኃይል የሚሰማው ነገር አለ፣ የሚያደርገው ትልቅ አስተዋጽኦ፣ የሚያደርገው ከባድ ነገር ያለ ነገር ግን በዚህ ሰዓት ላይ ይህንን በመከፋፈል እንደውም አንዳንድ አመራሮችን ለማስመጣት ጭምር የሚደረጉ ትግሎች አሉ። እኔ እውነቱን ለመናገር የሴራ ፖለቲካ እዚህ ውስጥ የለበትም። ነገር ግን መከላከያ ሆኖ ይሸጣል፣
ላጠቃልና አሁን ይህንን ህዝብ እንደዚህ ስጋት ላይ ያለ ህዝብ በደጃፉ እየተገደለ ያለ፣ ምክንያቱም አሁን ጦርነቱ እየተካሄደ ያለው በአማራና በአፋር ክልል ነው አብዛኛው ጦርነት። እና የዳያስፖራው ህዝብና ይህንን ወደ ድህነት እያወረደን ያለን ይህንን እንትን ለማድረግ ዲያስፖራው ኢትዮጵያውያኖች ምን ማድረግ አለብን? መልሶ በማቋቋም እንደ ማጠቃለያ ምክርም ምንም አድርገው ያጠቃሉልን። በአንድነት ቆመን ይህን ወያኔን ለማ
እዚች ከአንድ ቅድም ጀምር ያልኳቸዋትን ያስ ኦኬ፣ ይሰማል?
አዎ ይሰማል፣ በደንብ ይሰማል።
አንድ ቅድም መቋጨት ያለብኝ ነገር አለ። ከመከላከያ ውስጥ በገንዘብ የተገዙ ሰራዊቱን አሳልፈው የሚሰጡ አመራሮች እንደነበሩ እዛ ቦታ ላይ በተገኘበት ጊዜ አስተውያለሁ። አንድ በአማራ ልዩ ኃይል በአፋር አካባቢም እንደዚሁ ተገዝተው ከኋላ የውጉ ኃይሎችን መኖራቸው አለ። ሴራው አለ፣ ግን ሴራው ከላይ በመንግስት ደረጃ የተቀነባበረ ነው የሚለውን ትተን እጅ ከፍንጅ እየተያዙ ኦፒ ሆነው ሲያስተኩሱ የተመቱ ሰዎችም አሉ። ይሄ ሴራው ውስጥ ላይ ታች ካለው አካባቢ ላይ በስፋት እንዳለ ከወያኔ ተጠቃሚ ለመሆን ባለፈው የስልክ ድምፅም ሰምተናል። ደንቢያ አካባቢ ያለ የደህንነት ጽህፈት ቤት ኃላፊ ከነሱ ጋር ሆኖ መከላከያ ሰራዊቱን ሲያስመጣ ብርጋዴር ጀነራል ተፈራ ማሞ ለትንሽ ነው ያመለጣችሁ፣ በ500 በ600 ሜትር ርቀት ላይ ነበር የሚሉ አይነት አፋር ውስጥም ያሉ አማራ ውስጥም ያሉ እንዲሁም መከላከያ ውስጥ ያሉ እነዚህ ሴረኞች መኖራቸው አጠራጣሪ አይደለም፣ የማይጠበቅም አይደለም። ሁልጊዜ በአንድ ያለ ከአርበኞች ጎን ይህን ከሆነ ወደ ዳያስፖራው ልባ ዳያስፖራው የኢትዮጵያ የጀርባ አጥንት ነው። ምን ያልባት ካልተሳሳትኩ በስተቀር ኢትዮጵያ ወደ ውጪ ልካ ኤክስፖርት አርጋ ከምታገኘው ዶላር ምንዛሪ ባልተናነሰ ሁኔታ ወደ ሀገር የሚልከው ዳያስፖራው ነው። ነገር ግን በአብዛኛው የሚልከው በጥቁር ገበያ ተሙኑ አንጻር የሀገሪቱን ኢኮኖሚ የጎዳ መልሶ እነዚህን ቀደም የምናዝናናቸው ወገኖቻችን እያስመጣ ስለሆነ ዳያስፖራው አንዱ ትልቁ ማድረግ ያለበት ነገር ማንኛውንም ገንዘብ ሲልክ እድልም የተወሰነ ተጽ ነገር ከመጎዳ ይደረሳል። ዛሬ ያለንበት ግን አስቸጋሪ ሰዓት ስለሆነ ከጥቁር ገበያ ውጪ በባንክ የሚልክበት ሁኔታ ባይተናከስ አንድ ሁለተኛ ዳያስፖራው ትልቅ የሆነ የትዊተር ዘመቻ ጀምሯል። ሰፊ ደግሞ ሰላማዊ ሰልፍ ለምሳሌ ስዊድን ውስጥ ራሱ አሁን እጅግ የሚገርም ሰላማዊ ሰልፍ እንደተዘጋጃቸው እነዚህ አይነት ሰላማዊ ሰልፎች ለዓለም የሚያሳውቁ ከነሱ በቁጥር በብዙ እጥፍ ከአሸባሪ ወራሪ ኃይል በብዙ እጥፍ የኢትዮጵያን ስሜት የሚያቃጥላቸው ሰዎች ይያሉ። እነሱ አንዳንድ ጊዜ ዶሚኔት ያደርጉ የሚያስቡበት ሁኔታ ስላለ በሱ ላይ ሰፊ የሆነ ስራ መስራት አለበት። ከዛ ውጪ እኛም በሀገር ውስጥ በዚህ ጉዳይ ላይ እየተንቀሳቀስን ነው። በርካታ ሰው ንብረቱ ወድሟል፣ ሜዳ ላይ ነው ያለው፣ ወደ ቤቱ መመለስ አለበት። ስለዚህ ቆርቆሮ ያስፈልጋል፣ ፍራሽ ያስፈልጋል፣ ብርድ ልብስ ያስፈልጋል። እኛ አሁን አንድ ትልቅ አገራዊ ንቅናቄ ላውንች ልናደርግ ነው ከተወሰኑ ሰዎች ጋር ሆኜ በትክክል አሳውቀን የባንክ አካውንት። ሁለተኛ ሰከንድ ሃንድ ነው ብለው እዚህ ኢትዮጵያ ውስጥ ብዙ ሰዎች ሊጥሏቸው ያሰቧቸው ሊሰጧቸው ያሰቧቸው ልጆች የምናሰባስብበት ሁኔታ አለ። ስለዚህ ዲያስፖራው በከፍተኛ ደረጃ በገንዘብ የሚረዳበት እንደገና ገንዘቦቹ ደግሞ በትክክል ቦታው ላይ መድረሳቸው ለሚፈለገው ዓላማ መዋል መቻላቸውን አንድ ሰው ሁለት ሰው ተወካይ ትክክለኛ የሆኑ ዲያስፖራ ውስጥ አሉ፣ ህዝቡ በጣም የሚያምናቸው። ስለዚህ እነዛን ሰዎች በማምጣት ማረጋጋት በጣም ያስፈልጋል እና በአጠቃላይ ዲያስፖራው የጀመራቸውን መልካም ነገሮች አጠናክሮ ይቀጥል የሚል ተማጽኖ ነው ማቀርበው።
እሺ፣ እግዚአብሔር ይስጥልን። በሰዓት ተገኝተው ስለ ሀገራችን ሁኔታ ስለአደረግነው ውይይት እናመሰግናለን። ሌላም ጊዜ በኢትዮጵያ ሁኔታ ላይ እንወያያለን። እግዚአብሔር ይስጥልኝ። መልካም ጊዜ፣ መልካም አዲስ አመት እንዲሆንልዎት እንመኛለን።
Oh, tell me how to love her.
Cause
he really knows that. Oh, you are best of it. I really mean it. Be a baby to me. Will you tell me, darling? Will you tell me, darling? Cause you know how to love. Will you be mine, oh babe? I really mean it, I really mean it. Be a baby to me. Yeah, yeah, tell me now, before I go running round. Yeah, yeah, tell me now, before I go running round.
Mastoja በቮርበሪ ሴንትሩም የሚገኘው ሎአም አፍሮ ኮስሜቲክ ሁለት ሴቶች ሁለት የሴት ጸጉር የሚሰሩ መቅጠር ስለሚፈልግ በሴት ጸጉር ስራ ልምድ ያለው ልምድ ያላቸውና ችሎታ ያላቸው በስልክ ቁጥር 0739299850 በመደወል ወይንም ቮርበሪ ሴንትሩም በሚገኘው ሎአም አፍሮ ኮስሜቲክ በመሄድ ማመልከት ትችላላችሁ። ሎአም አፍሮ ኮስሜቲክ
አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ ግማሽ ሰዓት ያህል ይቀርዋል። በዚህ በቀሪው ሰዓት ደግሞ ሰሞኑን በራሳቸው አነሳሽነት ተደራጅተው በኢትዮጵያ ውስጥ በአማራው አካባቢ ለደረሰው በጦርነት ምክንያት በወያኔ ጦርነት ምክንያት ለደረሰው መፈናቀል፣ መሳደድ፣ በአጠቃላይ መገደል ለደረሰው አደጋ በሙሉ እርዳታ ሲያሰባስቡ የነበሩትን ግሩፕ ተወካይ መቤትን እንደገና ይዘንላችሁ ቀርበናል። ሰላም ጤና ይስጥልኝ።
ወልካሚ እንደምን አላችሁ?
ሰላም ነው።
እግዚአብሔር ይመስገን። ፒስ እንዳሰመከ
አንድም ወዳት ቃል አለች። ፒስ ነው፣
ፒስ ነው፣ ፒስ ነው፣ ፒስ ፒስ።
ወጣቶቹ ፒስ ነው ይላሉ። ፒስ ነው አንተም ጋር?
እኔ ጋር ፒስ ነው።
በጣም ፒስ ነው ፒስ ነው ሰላም ነው አማን ነው አማን ነው እንዴት ነው የዚ የንትኑ የማርዳታ ማሰባሰቡ ጉዳይ ተጠናቀቀል የሚል መልእክት አለ ዛሬ ነው የመጨረሻ ቀን የሚል አለ እንደውም የሚገርምሽ ዛሬ የመጨረሻ ቀን መሆኑን የሰሙ አንዳንድ ሰዎች ለምሳሌ ኮሎኔል አያሌው ከነቤተሰቡ ያንዳንዳቸው አንዳንድ ሽክራውን በጠቅላላ 5500 ክራውን በሌሊት አስገብተው አገኘውኝ እና ይሄ ነገር እንዴት ነው ዛሬ የመጨረሻው ቀን መሆኑ እናንተ ወስናችሁ አልመሰለኝ
ታው መጀመሪያም ስንጀምር ይሄ የቅስቀሳውን ሁለተኛውን ዙር አሜን እንደምታስተውሰው ከ19 ነው ቀኑ 19 18 ጀምሮ እስከ 5 ሴፕቴምበር 5 ድረስ ይቆያል ብለን ነበር ፕላን ያደረግነውና በዛ መሰረት እንግዲህ ሁለተኛው ዙር
ሃሎ
ይሰራል ከዛ ጎንጎል በኋላ ዛሬ ያልቃል ማለት ነው ይቆማል ዛሬ ሁለተኛው ዙር እንደምታውቀው ሶስተኛ ዙር ይቀጥላል
እስቲ ስለ ሶስተኛው ዙር ትንሽ ገለጻ ብትሰጪን ምንድነው የሶስተኛው ዙር ደሞ አላማ
እንደምን አልባት ግን አንድንም ሁለቱንም የማያውቁ ዛሬ ሬዲዮ ከፈቱ ወይንም ለኢንፎርሜሽን አዲስ የሆኑ ሰዎች ካሉ አሁንም ቢሆን አረፈደምና 150 ብር ብዙ ነገር ነው ሲመነዘርዛ ሲሄድና በተለይ ደግሞ አሁን በአልም ስለሆነ ዛሬ ሁለተኛው ዙር ላይ ሰዎች ሁሉ ለነሳንቲ ወይ ይሄን እንድትሰጣሉ የሚባል ነገር የለም ቢያንስ የሆነ ነገር ይገዛልና ዛሬም አንግዳ ያንድ ቀን ጊዜ ስላለ እንግዲህ በእኛ በኮሚቴዎቹ ስዊሽ ቢያደርጉ እንደተለመደው አሰራር ያው እናሳውቃለን ማለት ነው ዛሬም ቢራዱ የሚል ሐሳብ ነው ያለን ያው ለአማራ ክልል በጦርነቱ ምክንያት ለተፈናቀሉና እርዳታ ለሚሹ ሜዳ ላይ ለወደቁ ወገኖች ነው ገንዘብ ማሰባሰቡን እያደረግን ያለ ነው ገንዘቡ IDP በሚል የአማራ ክልል ባደረገው ትረት ብዙ ተፈናቃዮች አሉኝ ብሎ በዌብሳይቱ ፐብሊሽ ባደረገው መሰረት እዛ ላይ ነው ልክ ባለፈው ማስረጃ እንደሰጡን ያስገባ ነው ገንዘብ ምን ልከው አሁንም እዛው ነው ሶ ይሄ ነው እንግዲህ አላማው ወደ
እሙ ወደሚቀጥለው ልግባና ከመናገርሽ በፊት ጦርነቱ ግን እኮ ያፈናቀለው ያማራውን ብቻ አይደለም ያፋሩም አለ ስለሱስ ምንድነው ያሰባችሁት
በነገሩ ላይ እሱንም እንተነዳለው ይሄ አሁን ይሄ ክፉ ነገር በክልል እሽነና ችግር ሆነ እንጂ በርግጥ ጦርነት አንዳንድ ጊዜ አካባቢ ላይ ያለው እኮ ነው አሁን ሰዓት አደጋ ቢነሳ አንተ ያለበት ቦታ ላይ መጀመሪያ አፌክት የሚያደርገ ከዛ አካባቢ ካለው ሰው የበለጠ እዛው አንተ ያለበት ቦታ ላይ ነው ያ ነው ዋናው ነገር እዛ ቦታ ላይ አህመድ ያለበት ቤት ላይ ሰዓት ሲነሳ ግን አህመድ አማራ ነው ኦሮሞ ነው ትግሬ ነው አፋር ነው ብሎ አይደለም የሚነሳው እዛም አማራ ክልል ያለው ዘቆዳ አማራ ክልል ይሄድ እንጂ እዛ አካባቢ እኮ የሌላ ብሔር ተወላጆችም እኮ አሉ የተፈናቀሉና አንደኛ እሱን ማሰብ ይጠይቃል ሁለተኛ ደግሞ በዋናነትም ይሄ ጦርነት እንግዲህ አፋር ክልል አካባቢ በጣም ብዙ በርካታ ሰዎችን ለስደት ለመፈናቀል ለረሃብ ለረዛት ለበሽታ ፍጻማት እንዲው ምግብ አጥተው በየሜዳው ለመውደቅ ተዳርገዋልና ይሄ ሶስተኛው ዙር እነሱንም የሚያካተተ ነው የሚሆነው ለአፋር ክልልና ለአማራ ክልል እዛው ችግሩ ላለ ባቸው አካባቢዎች ከዛው እንዲደርስ ነው የምናደርገው
ኦኬ ስለዚህ አሁን ሶስተኛው ዙር በአጠቃላይ የምትሉት ለአማራው በጦርነቱ ምክንያት በአማራውና በአፋሩ ክልል ለተፈናቀሉ ወገኖቻችን ነው የሚሆነው ማለት ነው
አዎ ሶስተኛው ዙር አሁን ሁለተኛው ዙር ዛሬ ያልቃል
ኦኬ
ይሄዳል ሳንቲሙ ይላካል እንደተለመደው ያስገባንበትን ዛሬ ያለው አካል ደግሞ የሚመለከተው አካል ወይ ክልል ቢሮ ወይንም የሆነ ባለስልጣን ደርሶናል ገንዘቡ ሲል ደብዳቤ ይልካል ልክ ከዚህ በፊት እንዳደረግነው እሱ ፕሮሰስ ይቀጥላል ማለት ነው አሁን ሶስተኛው አንተ ወይ
እሱ አሁን እሱ እንዲህ አይነቱ ኮንፈርሜሽን ሲመጣ ምንድነው ማረጋገጫ ሲመጣ ከተቀባዩ ወገን ያንን ለህዝብ ታሳያላችሁ ማለት ነው
አዎ ቫይበር ላይ ባለፈም ለጥፈናል ምናልባትም ደግሞ በሌማ ሰው ካለ ማንኛውም ሰው ይደውልልን ፎርዋርድ ለማድረግ ያለው ማስረጃ በየትኛውም ጊዜ በየትኛውም ሰዓት ወይንም ደግሞ እዛ ይደረሰው እንግዲህ በተከፈተው አካውንት እኔ ተላከው ማረጋገጫ የሚፈልግ ሰው እዛም ደውሎ ማረጋገጥ ይችላል ፈርዘርን ይድ ከተባለ ማለት ነው
ሶስተኛው አሁን ሶስተኛ የሚጀምረው ስለሱ ደግሞ አጥራርገሽ ብትገልጪልንም
እሺ ሶስተኛው እንግዲህ ሁለተኛውን ከላክነ በኋላ ዛሬ ይሄዳል ነገ አውቶማቲካሊ ነገ እንልካለን ሳንቲሙን ሪፖርቱንም ነገ እናሳውቃለን የመጨረሻውን ምን እየተሰበሰበ እንዴት ሆኖ ማለት ሶስተኛው ለአፋርና ለአማራ ክልል የሚሰበሰበው እንግዲህ ከአስር ጀምሮ አስር እንደምታውቁ ሰላማዊ ሰልፍ አለ አጠቃላይ ከዛን ቀን ጀምሮ ይቀጥላል ማለት ነው ሶስተኛው ዙር ረጅም ጊዜ ኖረናል እስከ ደሞዝ ድረስ በተመሳሳይ መልኩ የምትረዱ ሰዎች ኢንፎርሜሽን ማወቅ የምትፈልጉ ሰዎች ያው ሬዲዮ ላይ መደወል ይቻላል እኛም ጋር ኮሚቴው ጋር መደወል ይቻላል ሶስተኛው ዙር በዛ መልኩ ይቀጥላል ለአፋርና ለአማራ ክልል በጦርነቱ ምክንያት ለተፈናቀሉ ወገኖቻችን የሚውል ማለት ነው
አምዋን ታሪክ ምናልባት አንቺም ታውቂዋለሽ ብዬ ነው የምገምተው ኢትዮጵያ ለእንግሊዝ 1000 ፓውንድ እንደ እርዳታ እንደሰጠች ታውቂያለሽ
ምን ያረዳ ነው
በችግሯ ጊዜ እንደውም የገንዘቡ ብዛት ሳይሆን ጥሩ ምኞታችንን ለእንግሊዝ ለማሳየት ነው ብለው ነው ግርማዊ ቀዳማዊ ኃይለ ሥላሴ ይሄን 1000 ፓውንድ ያላኩት እና ለእንግሊዝም እርዳታ የሰጠች ሀገር ነች እቺ የኛ
ኢትዮጵያችን የሆነ ጊዜ እንደውም አሁን ችግሩ ምን መሰለኛ ታሪካችንን በደንብ ኮንክሪት በሆነ መልኩ የማስቀመጥ እንትን ስለሌለን ነው እንጂ የሆነ በሆነ አጋጣሚ ስዊድንን መረርተናል ጃፓንን መረርተናል አው ተሻግረን ብዙ ሀገራትን የረዳን ሰዎች ነበርን ዛሬ ደግሞ እንግዲህ ሊነጋ ነው መሰለኝ በጣም ደፍርሷል እንግዲህ ለሀገራችን ንጋትን ነው ሁላችንም የምንመኘው
ትልቅ
ያለው ነገር
ትልቅ ነበርን ትልቅም እንሆናለን እንግዲህ እሙ የምታስተላልፊው አጭር መልእክት ካለችሽ እንድንሰማ
የሳንቲም ትንሽ የለም ሶ ምናልባት አንዳንድ ሰዎች እኔ እንደተረዳሁት አባ በዚህ ሴሚስተር ከራም ይሄንን ከራም እንደገና በአልመጣ እንዲሆነ እንዲያውነ ሶ አሁን እንዴት 100 ብር ሰጣለሁ እንዴት 200 ብር ሰጣለሁ የሚሉ ሰዎች አጋጥመውኛልና 50 ብር ጥቀማለሁ
20 ብር ጥቀማለሁ 10 ብር ጥቀማለሁ ውሃ እኮ ለምንድነው ውቂያኖስ የሚሞላው ትንሽ ጠብታ እንትን ይያለች ነው አይደል እንዴ 1000 ኪሎ ሜትር ለመራመድ አንድ ርምጃ ማለት ይጀምራል ያስፈልጋል ስለዚህ ያ ጥያቄ ውስጥ የሚገባ አይደለም ምን ያህል ረዳለሁ የሚለው ዋናው መርዳቱ ነው እንደ መርዳት ደግሞ እንደ መስጠት እኔ የኔ እምነት ነው እንደ መስጠት እንደ መርዳት የሚያኮራ ስሜት የሚያረካ ነገር የለም መቀበል ነው አስቀያሚው ተቀባዩ አንገቱን ደፍቶ ነው የሚቀበለው የሚያሳዝነው እሱ ነው ሰጪው ግን ተመስገን አምላኬ ለመስጠት በቃው ለዚህ አበቃኝ አምላክ የሚልበት ነው እሙ እጅግ በጣም እናመሰግናለን ሶስተኛ ዙሩም የማሰባሰቢያ ስራቸው እንደሚሳካ ባለ ሙሉ ተስፋን ኢትዮጵያዊም ደግሞ በሀገር ቤት አንገቱን ምንድነው ሱ ለካራና ለጥይት እንደሚሰጡሉ ለወያኔ ጥይትና ካራ እዚህ ያለ ነው ደግሞ ካለችን ውስጥ አብረን ተካፍለን ለሀገራችን ህዝብ እንደምናሰጥ ባለ ሙሉ ተስፋ ነኝ መልካም እሁድ መልካም ሰንበት
አሜን ለሁላችንም መልካም ሰንበት
አሜን ይስፋፋ የለም ምርዙ ትቦታ ሽጉቱ ትይስ Ya tengo que serla No se tomo tal Si tú tienes un Aunque tú no vale Ya tengo que serla No se tomo tal Si tú tienes un Aunque tú no vale Ya tengo que serla No se tomo tal
እሺ ዛሬ አሁን በቀረችን ሰዓት ላይ ከአህመድ ጋር በአለፈው ሳምንት የስዊድን መንግስት በአስቸኳይ በልዩ ሁኔታ
200 ሚሊዮን ክሮር በላይ ለኢትዮጵያ አርዳታ መሰጠቱ ይታወሳል። በዛ ላይ እንዴት ነው ተነሳሽነቱ እንዴት ሊመጣ ቻለ እና ለምንስ አገልግሎት ነው በሚለው ላይ አቶ አህመድ በዚህ ላይ እስቲ እንዴት ሊገኝ እንደቻለ አጠራርገው እንት
እንግዲህ ኢትዮጵያ ውስጥ ይሄ ጦርነት ከተከፈተ በኋላ በወያኔ የተከፈተው ጦርነት ብዙ በአማራውና በአፋሩ ብዙ ወገኖች ተሰደዋል። ቤታቸውን ቀያቸውን እንዲለቁ ተገደዋል። ይሄ ኢንፎርሜሽን እንደደረሰን ምንድነው እኛ ማድረግ የምንችለው ይያልና እናሰላስል ነበር ነው በጣም አሰላስል ነበር ምን እናድርግ ይሄንን የተሰደደውን ወገናችንን ለመርዳት መዋጋት ባንችልም እንኳን ሌላው ቢቀር እዛ የሚወጋውን ወገናችንን ኢትዮጵያን ቤቱን የሚለቀውን መርዳት አለብን በሚል ነገሩን ሊረዱ የሚችሉትን ማሰብ ጀመርኩና የስዊድን መንግስትን ኮንታክት ማድረግ ጀመርኩ። በማከሉ ይሄንን እየተዋየን ይያልን ከስዊድን ባለስልጣኖች ጋራ በአካባቢው ጥቃት የደረሰበት ድርጅት ኮንታክት አደረገን። የምንድነው ነው ባሉት የአማራ ምንድነው ናማ በእንግሊዝኛ ናማ
ናሽናል አማራ ሙቭመንት
ነው ናሽናል አያማራ ብሔራዊ ንቅናቄ አብን ኮንታክት አደረ ደብዳቤ ላከልንና እባካችሁ ወገኖች እንዲረዱ አድርጉ የምትችሉ ከሆነም የስዊድን መንግስት ይሄን ነገር እንዲያውቅልን አድርጉ ብለው ላኩልን። ደብዳቤ ሲደርሰኝ እንዳጋጣሚ ሆኖ እኔ አንዳንድ ማረጋቸው ነገሮች ቢኖሩ ምንድነው እዚህ ሀገር ማንኛውም የፖለቲካ ኢትዮጵያ ዲሞክራቲክ ኃይል ነኝ የሚል የፖለቲካ ድርጅት ወደዚህ ሲመጣ እኔ ማቃቸው እኔ የምደርስባቸው የመንግስት ባለስልጣኖች አገናኘን ሲሉን አገናኛቸዋለሁ። ከዚህ በፊት የኢዜማ ኢትዮጵያ ዜጎች ማህበር ሊቀመንበር ናቸው አቶ የሽዋ ሲመጡ የሳቸው ድርጅት ደጋፊዎች ጠይቀውኝ ፓርላማው ሲጃቸው ነበር ፓርላማ ጋር አስተዋውቂያቸው አገናኝቻቸው ልክ እንደዛው የአብን መሪ አቶ በለጠ ሲመጡ የአብን ተወካዮች ጠየቁኝ ማክት ረዳ እንደሆነ የሚያምጣቃቸው ሰዎች ካሉ ሲሉኝ እንደዚህ ፓርላማው ሰርቋቸውና አንዳንድ ባለስልጣኖችን ከፓርላማው ሙጫ አነጋገርኩ እንዲያነጋግሩ አደረኩ። እና በዛ ይተዋወቁ ነበር ማለት ግንኙነት ነበራቸው ከፓርላማው ተወካዮች ጋራ አብኖች እና ከእኔ ያንደብዳቤ ሲደርሰኝ ከአብን ያንደብዳቤ ሲደርሰኝ ባካቹ እርዱን ኢትዮጵያውያኑን አንሱልን በሚዲያው በኩል ይሄ ነገር አንድ ነገር መደረግ አለበት ህዝቡ ይያለቀ ነው ምናምን ሲሉ በቀጥታ ነው የሄድኩት ምንድነው ለፓርላማውና ለአንዳንድ የፖለቲካ የስዊድን ፖለቲከኞች ይሄው ኢትዮጵያ ውስጥ እንደዚህ ወያኔ እንዲያደረገ ነው እንዲህ አይነት ጥፋት እየሰራ ነው እና አንድ ነገር መደረግ አለበት ዝም ብለን ማየት አንችልም እኔም የስዊድን ዜጋ ነኝ ቀረጥ ከፍላለሁ እናንተም ይሄን ችግር ለዓለም ሰላም ዲሞክራሲ እኩልነት እንታገላለን የምትሉ ስለሆነ እንዲህ አይነት ወንጀል ሲሰራ ዝም ማለት የለባችሁም ብዬ ብዙ ተወያየን። ይሄንን እየተወያየን እንዳለን ምን አሉኝ በጣም ጥሩ የሰጠህን ማስረጃ ከዚህ ሆነ ስለሆነ በቂ ነው ግን ሆኖም ግን ከሀገር ቤት ያሉ ድርጅቶች የላኩ የሚሉትን ማየት እንፈልጋለን አሉ ሲሉ የሰጡኝን እነዚህ አብኖች ላኩልኝን አሳየዋቸው ሳሳያቸው ምን አሉ ይሄ ላንተ የተላከ ነው ላንተ ሬዲዮ ለዚህ ለኢትዮጵያዊው እንድታደርስ የተላከ ነው ለኛ በቀጥታ እንዲልኩ አድርጋቸው ሲሉኝ ኮንታክት አረኳቸው አብኖችን አብኖች ደግሞ በቀጥታ ደብዳቤ ለፓርላማው ለውጭ ጉዳይ ሚኒስቴር እና ኢትዮጵያ ላለው ኤምባሲ ላኩ አሁን ሲሪየስሊ ነገሩን ይያዩት መጡና መጨረሻ ላይ ይሄንን 227 ሚሊዮን ክራውን ባስቸኳይ ለመፍቀድ ወሰኑ። እንግዲህ ምንድነው ውሳኔያቸው እንደገባን ከሆነ እንደተስማማነው ከሆነ ገንዘቡን በተለያዩ ድርጅቶች በኩል የኢንተርናሽናል ተአማኒ የሆኑ ኢንተርናሽናል ድርጅቶች በኩል ለተቸገረው ህዝብ በአማራና በአፋር እንዲሁም ኦሮሞ ውስጥ ላሉ ለተፈናቀሉ እንዲደርስ በቀጥታ ለማድረግ ባጭር ጊዜ ውስጥ ለማድረስ ዩናይትድ ኔሽን ፉድ ፕሮጀክትን ኮንታክት አደረጉ ገንዘቡን ወደዛ አስገቡ ዩኒሴፍን ህፃናት ይጎዳሉ ብለው ሰላሉ ለነሱም ኮንታክት አደረጉ እነዚህ ልጆች ኮንታክት አደረጉና ገንዘቡን አሎኬት አደረጉ ባስቸኳይ ገንዘቡ እንዲደርስ አደረጉ። ለዚህ አንዱ ማስረጃ ሰሞኑን ከአንድ መቼለት ነው ሮብለት ነው መሰለኝ አንድ ከዩኒሴፍ መጥቶልን ነበር ኦፊሻሊ የስዊድን መንግስት ሲዳ ባደረገው እርዳታ የተነሳ አጣዬ ውስጥ የተፈናቀሉ ዜጎች የመቋቋሚያ ገንዘብ ጥሬ ገንዘብ እየተሰጣቸው ነው። ለዚህም የስዊድንን መንግስት እጅግ በጣም እናመሰግናለን ብሎ ዩኒሴፍ ኢትዮጵያ መግለጫ አውጥቷል።
በጣም ጥሩ። ያው እንግዲህ እንደሚታወቀው ይሄ 270 ሚሊዮን ክሮናር ቀላል ገንዘብ ይቅርታ 227 ሚሊዮን ክሮን ቀላል ገንዘብ አይደለም፣ ትልቅ እንትን ነው። ዋናው የኢትዮጵያ ኮሚኒቲ ወይም ኢትዮጵያ ሬዲዮ ይሄንን ከፍተኛ ገንዘብ ለሀገራችን ለዚህ ላይ እንዲውል ማድረጉ ከፍተኛ ስራ እየተሰራ ነው። አሁን ደግሞ ደብለት አላፊነት አለበት፣ ምክንያቱም የትህነግ ኤምባሲዎች በአብዛኛው በብዙ ሀገሮች ላይ ተዘግተዋል እንደሚታወቀው፣ እና የዲፕሎማሲውንም ስራም ሊሰሩ አልቻሉም። ብዙ የመንግስት ገንዘብም ምዝበራ ነው ሲካሄድ የነበረው። ይህ ስራ ቆንጆ ስራ ነው። በቀጣይነት እንዴት እንሰራለን? ይህን ባገኘው ገንዘብ ላይስ የኢትዮጵያውያኖች ምስጋናና መልስስ እንዴት አየው?
የመጀመሪያውን ከመመለሴ በፊት የሁለተኛውን ልመልስ። አንድ የምታዘበው ነገር አለ። ምንድን ነው? እኛ ኢትዮጵያውያኖች ዲፕሎማሲንና ሰውን የመቅረብ ሰውን የማስረዳት ሰውን በምን አይነት መንገድ ለኛ እንዲረዳ ለማድረግ ችሎታችን ወይንም ፍላጎታችን ልበለው፣ ችሎታውን መገመት አልችልም፣ ሊችል ይችላል አንድ ሰው፣ ግን ፍላጎት ማጣት ሊሆን ይመስለኛል። በጣም 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 አሳዛኝ ነው። አሁን ይሄ 227 ሚሊዮን ክራውን ለቲፒኤልኤፍ ደጋፊዎች ቢሰጣቸው ኖሮ የቲፒኤልኤፍ ደጋፊዎች ይሄንን ዜና ሲያበዙት ሲያባዙት ሲያመሰግኑ ነበር የሚሆኑት። ያንን የታገለውን የፖለቲካ የመንግስት ባለስልጣን ወይም የፓርላማ አባል እጅግ በጣም አበባ በአበባ ነበር የሚያደርጉት። የእኛ ግን ዜናውንም ማውራት አይፈልጉም። ለምን እንደሆነ አይገባኝም። ለህዝብ የመጣን ለህዝባችን ለሀገራችን የመጣን እርዳታ የሚሰጥን ቴንኪው ማለት ለምን እንደሚከብዳቸው አላውቅም። እንደውም አንዳንዶቹ ይሄን በደንብ የሚያውቁት እዚህ ሀገር ያሉ ቫይበር ላይ ምንድነው የሚባለው ፌስቡክ ላይ ተጥለው የሚውሉ ሁሉ ይሄን እያዩ እንተው ቴንኪው እንኳን ማለት ምናምን። አንድ ጊዜ እንዳጋጣሚ የቴንኪው የሚል የምስጋና እራት ግብዣ አድርገን ነበር እና ለሰዎቹ ሐሙስ ለታራስ ግብዣ አድርገን እዛ ላይ እንዴት ነው የህዝቡ አቀባበል ሲለኝ ደህና ነው አልኩ። ፌስቡክ ላይ ወጣዋል አለ። አዎ አውጥቻለሁ አልኩ። እንዴት አየኸው?
ይሄን ያህል
በጣም አፈርኩኝ። ምክንያቱም ሰው
ቢያንስ ስዊድን የሚገኙ ኢትዮጵያውያን
ሰው ምን ጽፋሉ መሰለ? ወያኔ ምን ነው ምን ጁንታው የሊጥ ሌባ ጁንታ። ይሄ የግል መበሻሸቅ አለ አይደል? ጀስት የልጆች
ምን ይሄን ያህል እንትን እርዳታ
ሀገር የሚያጠፋ ህዝብ የሚገደል ድርጅት እንደዚህ እያለ የሊጥ ሌባ እያሉ ሲጻጻፉ ይውላሉና እንደዚህ አይነቱ በጣም ያሳዝነኛል። ለወደፊቱ እንደዚህ አይነቱ ድርጅት እንዲህ አይነት መንግስት ማካል እንዲህ አይነት የፖለቲካ እንትን ኢትዮጵያን የሚረዳ ነገር ሲረዳ እሰይ ቴንኪው ካላልን ለወደፊቱ እንትን አይልም። ፖለቲካ ከኩልኝ ልቀቅልህ ነው። አንድ እሱ ነው። ሌላው የጠየቀኝ ጥያቄ ምን ነበር?
ይሄም የጠየቅኩት ጥያቄ
የኛን ኃላፊነት እንዴት መሆን አለበት፣ እንዴት መስራት አለበት፣
የበለጠ መስራት አለበት። አሁን ይሄ ትልቅ ጅምር።
አዎ ገባኝ።
ምክንያቱም ከዚህ ቀደም ሲሰራ የነበረው ምዝበራና የሰብአዊ ጥሰት መረጃዎች ይዘን በውጭ ጉዳይ ሚኒስቴር ምናምን እንቀርባለን ወደፊት በግልም እንደዚህ ጋርም የደረሰብን።
አዎ ግን
በየኤምባሲዎች ግን አሁን እኛ የሀገራችን አምባሳደር ነንና ይሄን በቀጣይነት እንዴት እንሰራለን? ይሄን ቦታ ሸፍነን
ሁለት ቦታን ለየው። አንደኛ እኛ በኤምባሲውን ወደፊትም የሚመጣውን ኤምባሲ ወይም አሁን የነበረውን ተክተን እምንሰራ አይደለንም። ይሄ የኛ የሀገር ፍቅር ስሜት ያለው ኢትዮጵያዊ በተለያየ መንገድ እኔም ማምንበት በግል የማምንበት አንተም መርሶም አልማዝም አለሚቱም ከበደችም ሁላችንም የሀገራችን አምባሳደሮች ነን። ያን ነው የማምንበት። ግን ኤምባሲውን ተክተን እናወራለን ማለት አይደለም። እነዚህ ደግሞ እዚህ ሀገር ደግሞ ኤቭሪ ኢንዲቪጁዋል ማዳመጥ ይፈልጋሉ። በተለይ ኦርጋናይዝድ ሆኖ የቀረበውን ተአማኒ የሆነ ነገር ይዞ ከቀረበላቸው ያዳምጣሉ። ባይቀበሉት እንኳን ጆሮአቸውን ይሰጣሉ፣ ማወቅ ይፈልጋሉ። እና የኔ እምነት ምንድን ነው እኛ ኤምባሲ ወይም የመንግስት እንትን ተክተን በህልማችንም በቅጀታችንም የለም። ግን ለሀገራችን እኛም አምባሳደሮች ነን የሚል እምነት አለኝ። ስለዚህ የሀገሬ ችግር ሲመጣ እሮጣለሁ። ይህ ችግር መጥቶብናል፣ ይህን ነገር አድርጉልን፣ ይህን ነገር አድርጋችሁልናል፣ እናመሰግናለን፣ ቀጥሉ፣ እንዲህ አይነቱን ነገር የእያንዳንዱ ኢትዮጵያዊ ኃላፊነት ነው የሚል እምነት አለኝ። ግን ይህን ስል ደግሞ አንድ ሌላ አደጋ አለ። በየፊናው እየሄደ እየተሯሯጠ በየፊናው ነገሮችን የሚያበላሹ ሰዎች አሉ። ብዙ የማውቃቸው ታሪኮች አሉ። ብዙ እዚህ ሀገር አብረውን እንኳን የሚሰሩ ሰዎች ታሪክ ያበላሸዋሉ።
እየሄዱ በጀርባ እየሄዱ የሆነ ያልሆነውን ያወሩና ነገሩን ያበላሻሉ። በደም ኦርጋናይዝ ነው በደም ተነጋግሮ በደም ተዋይቶ አሳማኒ ቦታ ተአማኒ በሆነ መንገድ ለነሱ ማቅረብ እነሱ በደም ባርገው ጆሮአቸውን ይሰጣሉ። እና ለሀገራችን እኛም አምባሳደሮች ነን ማለት ነው የምፈልገው ይሄንን እርዳታ በተመለከተ አሁንም እንደው ፈጣሪ ይቅር ይበለኝና ማለቱ ጥሩ አይደለም እንደዚህ እንጂ አፍጋኒስታን በተፈጠረው የፖለቲካ ቀውስ ምክንያት ወደ 300 ሚሊዮን ክራውን የስዊድን መንግስት ለጊዜው ይዟል ለአፍጋኒስታን ለመስጠት ከዛ ውስጥ የተቻለንን ያህል እንደገና ለኛ እንዲሰጥ የተቻለንን ለማድረግ እየተሯሯጥን ነው። ምክንያቱም ከዛ ከያዙት ወደኛ እንዲያስተላልፉት እየተሯሯጥን ነው። ይሄን ነው እንግዲህ መስራት ያን ስናደርግ ደግሞ እነሱን በሚቀርብበት መንገድ እየቀረብን ነው እንጂ የራሳቸው ጉዳይ ምናምን እና አሁን አንዳንድ እንትኖች የገጠሙኝ አሉ። ለምንድን ነው በመንግስት በኩል ያላስገባችሁት ያሉኝ አሉ። እንዴ እኔ ለህዝብ እስከደረሰ በመንግስት ካዝና ገባ
የታሰበበት አላማ ላይ መዋሉ
እኔ አላማው ነው። ስለተኞኛ
ተፈናቃዮችና
ተከታተለዋለሁ። ይሄን ነገር ኢኒሼት ስላደረግን እናቀርባለን ለህዝብም እንዲደርስ እናደርጋለን። ይሄው ነው በእኔ በኩል ያለው እስክንድር።
እንግዲህ ይሄን ውይይታችን በዚህ እናጠቃልላለን። ነገር ግን መልካም የሰሩትን በማመስገን መጥፎም የሚሰሩትን እንደ ሚዲያ ነጻ ሚዲያ በመውቀስና በማስተካከል በመውሰድ በኢትዮጵያዊነት በአንድነት የመጣብንን ይሄንን ችግር በጋራ እንቋቋማለን በቀጣይነት በዚህ ሁኔታ እንሰራለን። እናመሰግናለን።
እና እንግዲህ ለሚቀጥለው አርብ ሁላችንም 14 ሰዓት ላይ
ሰላማዊ ሰልፍ ላይ
በመገኘት ማን ሁላችንም ደግሞ ይሄ ባለን በ
ባነሮች
የተለያየ ሚዲያ
እንጠቀም
ሁላችንም ያንን በማባዛትና በማስተላለፍ እንግዲህ ጥሪያችንን ማስተላለፍ እንፈልጋለን። እንግዲህ ሳምንት በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ። እኔ በበኩሌ እየተሰናበትኩ ነው። እናንተም
እንግዲህ ደግሞ እኔ በበኩሌ ስትል የጥላሁን ገሰሰን እኔ በበኩሌ ወድሽ ነበር ልትል መስሎኝ ቀጥልልህ ነበር።
አንዴ ነው ያለማየው ሸቴ ማሁን ማክሰኞ
በአዲስ አበባ ቤቴን አሰማ
የኔ ማልካለን አሮጌው አመት አልቋል። እንግዲህ በሚቀጥለው እሁድ በአዲስ አመት እስክንገናኝ ሬዲዮን ፕሮግራም አዘጋጆች መልካም አዲስ አመት እንዲሆንላችሁ ኮዲው ምኞታችንን እንገልጻለን። መልካም አዲስ አመት።
Yeah.
ገዝልሽ እንጂ እኔ አልሆነም ብንድሮ